እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? መልካም ሰንበት። እግዚአብሔር አምላካችን የተመሰገነ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ጁን 27 2026 እንደ አውሮፓውያን አቆጣጠር የቅዳሜው የቀኑ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7379 ነው። እንግዲህ የአሁኑን ሰንበት ትምህርት የምታወያየን የምታስጠናን እህታችን ፍሬ ህይወት ነች። ከዛም በኋላ ያለውን አምላካችን አመስግኖት ወንድም ጋሻ ታከለ ጸልይልናል። በቃል ወንድማችን አደራጀው አወቀ ካፍለናል። የተሰጠንን የመታሰቢያ ጥቅሱን አነባለው። ዛሬ የምንማረውን ወደ ዘላለም የሚል ነው። የመጨረሻውን 13ኛውን ሰንበት ትምህርት የምናጠናው እግዚአብሔር አምላክ የተመሰገነ ይሁን። ወሩም የሚያበቃበት ትምህርቱም የሚያበቃበት ለዚህ ወሩንም ጠብቆ ለዚህ ለመጨረሻው የቅዳሜ ሰንበት ላደረሰን አምላካችን ምስጋና ይድረሰው። አንደኛ ዮሐንስ 3:2 አነባለሁ። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። እግዚአብሔር አምላክ የተመሰገነ ይሁን። የእሱ ልጆቹ ስለሆን እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን፣ ምሕረትህን፣ ቸርነትን አብዝተህልን በምሕረት ዓይኖች አይተህና ተመልክተህን እንደገናም በፊትህ እንድንቀር ስለረዳህን እናመሰግንሃለን። ያልጠፋነውም ከአንተ ምሕረት የተነሳ ስለሆነ ማለዳ ማለዳ አዲስ ስለሆነ ምሕረትህ እናመሰግንሃለን። አንተ ስለሆንክ ያነቃህን ዳዊት እንዳለው የተኛው አንቀላፋሁም እግዚአብሔር ደግፎኛልና ነቃሁ እንዳለ ደግፈ ያነቃህን አንተ ስለሆንክ እናመሰግንሃለን። በዚህ ለዚህ ለተባረከች ሰንበት ቀን እረፍት ቀን ያደረስከን ጌታ ተመስገን። እረፉ እኔ ማምላክ እንደሆንኩ ወቁ ያልክ ጌታ በአንተ ርፍ እንድንል ረፍትን የሰጠህን ጌታ አንተን እንድናስብ ያንተን ድንቅ ነገር እንድናንሰላስል በዚች ቀን በረፍት ቀን ጌታ ሆይ ወደ አንተ አብልጠን እንድንቀርብ እድል ለሰጠህን ጌታ ተመስገን። በዚህን ጊዜ በዓለም ዙሪያ ሁሉ የሚካሄደውን የሰንበት አገልግሎት አንተ አገልጋዮችን ሁሉ ባርክ፣ ጉባኤውን ሁሉ ባርክ። በቃልም በሰንበትም በመጸለይም እግዚአብሔር አባት ሆይ በመዘመርም የሚያገለግሉት ሁሉ አንተ ባርካቸው፣ ቀድሳቸው። እነሱን ቤተሰቦቻቸውንም ሁሉ ባርክ፣ ጉባኤውን ሁሉ ባርክ። ጌታ ሆይ ብዙ የጸሎት አደራዎች መልሰሃል፣ እናመሰግንሃለን። አሁንም እንጸልያለን፣ የታመሙ በቤት በሆስፒታል ያሉት ፈውስ ይንካቸው፣ ያዘኑትን አጽናና። ልጆቻችን ያንተ ጸጋ ምሕረት ቸርነት ይብዛላቸው። ጌታ ሆይ ወደ ቤትህ አቅርብልን። አቤቱ ጌታ በቤት እንዲያገለግሉ አንተ ትጠቀምባቸው ዘንድ እንለምንሃለን። ጌታ ሆይ የልጽሞና ጸሎት ያላቸውን የልባቸው መሻት ፍላጎት እንደ ፈቃድ ፈጽም። በዓለም ዙሪያ ሁሉ ያለውን ሰላም አጣታ ያለ የሰላም አምላክ አንተ ሰላም ስጥ። እንግዲህ በሀገራችን በተለያየ ቦታ ለመሪዎች አንተ የቀናውን ልብ ስጣቸው። ጌታ ሆይ እንግዲህ ሁሉንም የጸሎት አደራ ታውቃለህ። አቤቱ ጌታ አንተ መልስልን፣ በመካከላችን ተገኝ። እንግዲህ ከሮብ ጀምሮ የሚካሄደውን ኮንፈራንስ ጌታ ሆይ አንተ ቀድመ በዛ ቦታ ተገኝ። የሚሄዱትንም አንተ አብረሃቸው ሁን። በሰላም አድርሰ በሰላም እንድትመልሳቸው አቤቱ ጌታ የበረከት ጊዜ የለውጥ ጊዜ ታደርግ ዘንድ ፈቃድ ይሁን። አብረን ሁን፣ አትለየን። በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ የዝማሬ ጊዜ ኖርና እንግዲህ ፈቃደኛ በዝማሬ የሚያገለግለን
እኔ እዘምራለሁ።
እሺ ጌታ ይባርክሽ።
መልካም ሰምነት መዝሙር 210 የአምላክ ቀን መምጫ ቀርቧል የሚለውን ላይ እዘምራለሁ።
የአምላክ መምጫ ቀን ቀርቧል ሲሉ ይሰማለሁ። የፀሐይ ብርሃን ሲጨልም ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱም አልፏል ቀኑ ሊመጣ ነው። ወቀኑ ሊነጋ ተቃርቧል። የተነገሩት ምልክቶች በሰማይ በምድር ሁሉም ይመሰክራሉ፣ የአምላክ መምጫ ቀኑ ቀርቧል ሲሉ። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። የምትጠብቅ ቤተክርስቲያን ትቢቷን ታስወግድ፣ ወገቧን ታጥቃ ትነሳ፣ ንጋቱን ትጠብቅ በትጋት። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። ወደ መተላለፊያ ውጡ፣ ወደ አውራ ጎዳና ያልታደሙት ንምጥሩ ለንጋቱ እንዲዘጋጁ። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱ አልፏል ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል።
አዎ ቀኑ ተቃርቧል። መልካም ሰንበት።
አሜን አሜን። እግዚአብሔር ባክሽ ጸጋውን ያሳልፍ። እኛም ተዘጋጅተን የመቅረቡን አውቀን ተዘጋጅተን መጠበቅ እንድንችል እግዚአብሔር አምላክ ይርዳል። እሺ፣ ሌላ
ጀምራለሁ።
እሺ፣ ጌታ ባክሽ ጸጋውን ጀምራ።
መልካም ሰንበት። በርቱ፣ ጠንክሩ። እስከምመጣ ተስፋ ተሰጠ ለሚያምን ሁሉ ተሎ መጣለው ልጆችን ልወስድ። በርቱ ጠንክሩ እስከምመለስ እወስዳችኋለው። ተዘጋጁ፣ በርቱ ጠብቁ። ተስፋው እርግጥ ነው፣ ያዘጋጀው ቤት ልንገባበት ነው። በደስታ ዙፋኔ ላይ ተቀመጡ፣ ያዘጋጀሁትን አክሊል ጫኑ። መብራት አብሩና በጸሎት በርቱ። በሌት እንደ ሌባ ሚመጣ ይሆን? መምጫው ተቃርቧል ጊዜውን ባናውቅ በቅርብ ይመለሳል። በርቱ ጸልዩ፣ በርቱ ጠብቁ። ተስፋው እርግጥ ነው፣ ያዘጋጀው ቤት ልንገባበት ነው። በደስታ ዙፋኔ ላይ ተቀመጡ፣ ያዘጋጀሁትን አክሊል ጫኑ። ይህ ነው ተስፋችን የምንጠብቀው፣ የክርስቶስ ጌታ ዳግም መመለስ። ተስፋው እርግጥ ነው አያጠ አልጠራጥርም እስከሚመለስ ግን ንቁ ቁሙ በርቱ ጠብቁ ተስፋው እርግጥ ነው ያዘጋጀው ቤት ልንገባበት ነው በደስታ ዙፋኔ ላይ ተቀመጡ ያዘጋጀሁትን አክሊል ጫኑ ይህ ነው ተስፋችን የምንጠብቀው የክርስቶስ ጌታን ዳግም መመለስ ተስፋው እርግጥ ነው አያጠራጥርም እስከምንመለስ ግን ንቁ ቁሙ ንቁ ቁሙ በርቱ ጠብቁ ተስፋው እርግጥ ነው ያዘጋጀው ቤት ልንገባበት ነው በደስታ ዙፋኔ ላይ ተቀመጡ ያዘጋጀሁትን አክሊል ጫኑ መንፈስ ቅዱስ ይርዳል።
አሜን አሜን። እግዚአብሔር ባክ ሲስተር ባንቺ አምላክ ጸጋውን ያብዛልሽ። እንድንበረታ እንድንጸልይ ጊዜውን አይተን ተዘጋጅተን መጠበቅ እንችል። እግዚአብሔር አምላክ ዳን። እሺ አንድ የመጨረሻ
265 እንዘምራለሁ።
እሺ ጌታ ባክሽ ተዋጋን እንዘምራለን።
ይህ ዓለም የአብ ነው ጀሮ ፍጥረት ሁሉ የሰማይን ዜማ ይህ ዓለም የአብ ነው ያረካለ ሰብን ቆጥን ዛፍን ሰማይ ባህርን እጁ ሰራ ሁሉ ይህ ዓለም የአብ ነው ወፎች ሲዘምሩ የጦር ጮራ እየበራ ለአምላክ መሰከሩ ይህ ዓለም የአብ ነው ለሁሉም የትም የት ይገኛል ይህ ዓለም የአብ ነው ከቶ አትፍሪ ነፍሴ ምንም ኃጢአት ቢበረታ አምላክ ነው ንጉሴ ይህ ዓለም የአብ ነው
አሜን አሜን አሜን። እግዚአብሔር ባክሽት ዋጋን ጸጋውን ያብዛልሽ። ክብር ሁሉ ለእግዚአብሔር ይሁን። በዝማሬ ያገለገላችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ላለው በድጋሜ። አሁን ደግሞ ሰንበት ትምህርት የምንወያይበት የምናጠናበት ጊዜ ነው። የዛሬውን ሰንበት ትምህርት የምታወያየን እህታችን ፍሬ ህይወት አዱኛ ነች። እንኳን ደህና መጣሽ። ጊዜውን ላንቺ ሰጣለሁ። ጌታ ይባርክሽ።
አሜን። እግዚአብሔር ይመስገን። እንደምን ሰነበታችሁ ወገኖቼ? ስለነበረን የመዝሙር ጊዜ ጌታዬን አመሰግናለሁ። በጣም የሚባርክ በተለይ ሲስተር ባንቺ አምላክ የዘመረችልን መዝሙር ተስፋ ተሰጠ ለሚያምኑ ሁሉ ንቁ ንቁሙ የሚለው ዛሬ ሰንበት ትምህርታችንን ያነባል። በቃ መዝሙሩ ሰንበት ትምህርቱን ይገልጻልና ክብር ለኢየሱስ ይሁን። ጌታ በተለያየ መንገድ እያነቃቃን ስላለ አጭር ጸሎት ላድርግ። ሰንበት ትምህርታችንን እንዲገልጽልን የዘላለም አባት እግዚአብሔር ሆይ እናመሰግናለን። ዛሬ በዚህ ማለዳ እኔና ወገኖቼ በዙፋን ፊት ተሰብስበን ሳለ ጌታ ሆይ እነሆ እንድትናገረን እንድታስተምረን ያልከው ሁሉ ትክክል ነው፣ አሜን ብለን እንድንሰማ እርዳን። መንፈስ ቅዱስ አስተማሪያችን፣ መንፈስ ቅዱስ መካሪያችን አትለየን። ይህንን ደግሞ በምናጠናበት ጊዜ ደግሞ ለእኛ ያገኘነውን ለሌሎች ማዳረስ እንዲሆንልን የዛሬው ትምህርት ይገልጻልና በዚህ ደግሞ ጌታ ሆይ ተስፋ አድርገን አንተን ታምነን ለዘላለም ወደምንኖርበት ምድር እንድንመጣ ስለረዳህን ስላገዝከን መንገዱን ስለጠቆምከን አብረህንም ስላለህ ተመስገን። በክርስቶስ ኢየሱስ ስም አሜን። ዛሬ እንግዲህ የሰንበት ትምህርታችን የመጨረሻው ጥናት ይሆናል፣ ወደ ዘላለም ይላል። ይህንን ሰንበት ትምህርት ስንጀምር በጣም የሚገርም ሰንበት ትምህርት እያልን በዛ ውስጥ ብዙ ነገር መንፈሳዊ እድገትን ስለ አባቶቻችን እንዲሁም ደግሞ እግዚአብሔር በአባቶቻችን ውስጥ በእነሱ ህይወት ውስጥ አድርጎ እኛን እንዴት እንዳስተማረን የነ ሄኖክ ህይወት፣ የተለያዩ የመንፈሳዊ አባቶቻችን ህይወት፣ የነ ዳንኤል ህይወት እኛን እንዴት እንግዲህ እስከዛሬ ድረስ እንዳደረሰን 13ቱ ትምህርት በግልጽ ሁሉን ነገር ዘርዝሮ ነግሮናል። ከእግዚአብሔር ጋር ያለንን ግንኙነት ማሳደግ እስኬት ድረስ ዛሬ እስኬት ድረስ እንደሆነ እንማራለን። ወደ ዘላለም በሚለው ትምህርታችን እኔና እናንተ መጀመሪያ ላይ ማየት ያለብን ጥቅሱን ይሆናል። ጥቅሳችን ወይንም የሳምንቱ ጥናት መሪ ጥቅስ፣ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገልጥበት ጊዜ እናየዋለን እርሱን እንደምንመስል እናውቃለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 በሚገለጥበት ጊዜ እርሱን እናየዋለን፣ ከዛላ ደግሞ እርሱን እንደምንመስል እናውቃለን። ደስ የሚል መልእክት ነው እዚህ ጋር። ስለዚህ ዛሬ እኔና እናንተ በዚህ የክርስቶስ መገለጥ ተስፋ ውስጥ እሱን ለመምሰል የምናደርገው ጉዞ ውስጥ ብዙ ውጣ ውረዶችን እናልፋለን። በዚህ ውጣ ውረድ ውስጥ ደግሞ የምናሳልፈው የትግል ወይንም ደግሞ መንፈሳዊ መከራ ያ እሱን አግኝተ ነው እሱን ከመምሰል ጋር ስናወዳድር ምንም እንዳልሆነ በመጽሐፍ ቅዱሳችን እንማራለን ወይም ያንን እናያለን። እንዲሁም በትንቢት መጽሐፍ ላይ አንድ ቦታ በቤተ ክርስቲያን ምክሮች የሚለው መጽሐፍ ላይ ምን ትላለች? በመጨረሻ ጊዜ የነበሩትን ሰዎች ስም ትጠቅስና እንዴት ነበር ያሳለፋችሁት ብለን ስንጠይቃቸው ሰማይ ከደረስን በኋላ ከዛ ሰማይን ወደ ግራ ወደ ቀኝ ያዩና ከዛ ሰማይ ኦ ይላሉ፣ ይገርማቸዋል አይደል? ኦ ሰማይ ርታች ናት። ምክንያቱም እዛ ጋር ያሳለፍነው መከራ ምንም ማለት አይደለም፣ ይህንን ከመሰለ ክብር ጋር ስናነጻጽር ብለው ይገልጹልናል ስላለ ጌታ ይባረክ። እውነት ነው ደግሞ ወገኖቼ፣ እውነት ነው። አይደለም ሰማይ እንደው አንዳንድ ጊዜ እንደምንም ተታግላችሁ ህይወት ተታግታላችሁ ስታልፏትና ያንን የመከራ ጊዜ ዞር ብላችሁ ስታዩት የደረሳችሁበትንም ደግሞ ቦታ ስታዩት እንዴ ያ ምንድን ነው ብላችሁ የምትሉት ነገር እኔ ብዙ ነገሮች አሉ። እግዚአብሔር ደግፎኝ እጄን ይዞ ያሻገረኝ እዚች እንኳን ምድር ላይ እያለን። ስለዚህ ዛሬ እኔና እናንተ የሚበልጥ ነገር እንደምናገኝ ተስፋ አድርገን ዛሬ በምድር ላይ የምናየውን ነገር ወይም የሚደርስብን ነገር በጽናት አልፈን ንጉሳችንን ለመገናኘት ምን ማድረግ አለብን? መሻት አለብን፣ መስራት አለብን። ያ ጊዜ መቼ ይሁን? ያ ጊዜ መቼ ይሁን ወገኖቼ? በዚህ ውስጥ ዛሬ ከእሁድ ጀምሮ እንግዲህ እስከ ሐሙስ ድረስ የምናየው ትምህርት ውስጥ በተለያየ መንገድ ወደዛ ቀን የሚመራንን ሁኔታዎች እናያለን። በመጀመሪያው የእሁዱን ስናይ ዛሬን መኖር ይላል። ዛሬን መኖር ማለት እየጠበቅን መኖር ማለት ነው። ዛሬን የምንኖረው እኔና እናንተ በዚህ በምንኖርበት ምድር ውስጥ ዛሬ ላይ ጆሮን ጭው የሚያደርጉ ነገሮች የሉ አሉ። ልክ እንደ ሳሙኤል ዘመን የኤሊ ቤት፣ የኤሊ ሁኔታ፣ ህዝቡ፣ ሳኦል ራሱ ከተሾመ በኋላ ስለነበረው ህይወት እግዚአብሔር በብዙ ነገር እየመከረው ሳኦል አልሰማም እያለ እንኳን ሲል ሊያው ከኤሊ ቤት ያለ አይነት ጋራ ተመሳሳይ ህይወት። ስለዚህ በዚህ ውስጥ እግዚአብሔር እኔና እናንተ ስንጸና ምንድን ነው ማየት ያለብን የሚለውን ነገር እናያለን። እስቲ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ያለውን መጀመሪያ እናንብብ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። በዚህ በመጨረሻ ዘመን ደግሞ የኢየሱስ ከዳግም ምጻቱ በፊት የሚሆኑ ምልክቶችን ለእያንዳንዳችን ነግሮናል። በማቴዎስ ምዕራፍ 24 ከቁጥር 6 እስከ 11 ድረስ ያለውን ስናጠና በዛ ውስጥ ምን እናያለን? ብዙ ነገሮችን እናያለን በማቴዎስ ምዕራፍ 24 ላይ። ምክንያቱም በዚህ ውስጥ እግዚአብሔር እኔና እናንተ ሊያስተምረን የሚፈልገው ነገር እንዴት እንደምንዘጋጅ በመጀመሪያ ክርስቶስ በተናገረው ላይ ያለውን መሰረት አድርገን እንድናይ ፈልጋለሁ። ከቁጥር 6 ጀምሮ ጦርነትንም የጦርን ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። ምልክቱን በደንብ እያያችሁ ትሄዳላችሁ። በዛ ውስጥ ያ የምጣር ምልክት ስለምጥ እናቶች ታውቃላችሁ። መጀመሪያ ላይ የፎልስ ምጥ የሚሉት ወይም ደግሞ ፎልስ ሌበር የሚባለው ምጥት ሂድት ይላል። እኔ የመጀመሪያ ልጄን 8 ወር ላይ እያለሁኝ አረገኝ። ሐኪም ቤት ሲሄድ አጥናንተው መለሱኝ፣ ገና ነው ይሄ የሆነ የበላሽው ምግብ የሆነ ነገር ውስጥሽ ደግሞ በዛ ውስጥ ተጨንቀሽ ሊሆን ይችላል ብለው ወደ ቤት መለሱኝ። ልክ እንደዛ አይነት ነገር አይነት ምልክት 8 ወር ላይ ምንም አይነት ምጥ የለም፣ ግን እንደዛ አይነት ምልክት የምጥ ምልክት ነገር ልናይ እንችል ይሆናል። ለሁሉም አይሆንም፣ ምልክት ሊሆን ይችላል። ከዛ ደግሞ ለመከራ አሳልፎ ይሰጧችኋል፣ ይገሏችኋል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። በዚያ ጊዜ ብዙዎች ይሰናከላሉ። ምክንያቱም ይሄንን ቃሉ ጋራ ያለን ግንኙነት ጠንካራ ካልሆነ መሰናከል ይመጣል። አዎ ብተውስ፣ ብቀርስ፣ እንዲህ ፓስተሩ እንዲያደረገ እዛ እንትን ላይ ሻሎም ላይ የሚናገሩት ምናምን እያልን ሰዎችን እያየን ከክርስቶስ እየራቅን እንሄዳለን። ግን ጴጥሮስን ሳይሆን የገሰጸው በጴጥሮስ ውስጥ ሆኖ የሚናገረውን ያንን ክፉ መንፈስ ነበር ክርስቶስ የገሰጸው ብለን ልናቅና ልንነቃበት ይገባል ወገኖች። ስለዚህ በየትኛውም ስፍራ ምን ተስፋ የሚያስቆርጥ ሰው ሊመጣ ይችላል። በየትኛውም እዚህ ጋም እኔና እናንተ እያለንበት ቦታ በቤተ ክርስቲያናችን በቤታችን ውስጥ ተስፋ የሚያስቆርጥ ነገር ሊመጣ ይችላል። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው ደግሞ አሳልፈው ይሰጣጣሉ፣ እርስ በርሳቸው እንግዲህ አስቡ ብዙዎች ሐሰተኞች ነቢያት ይነሳሉ ብዙዎች ምን ይላሉ ያስታሉ እንዲሆንልሃል እንደዚህ ይደረግልሃል እያሉ ሰዎችን ያስታሉ ስለዚህ እነዚህ አስጠናቂ ግዚያቶች እንደሚመጡ ክርስቶስ ተናግሯል በሁለተኛ ጢሞቴዎስ 3:1 ላይ ቅድም ያነበብነው እንደምናየው ማለት ስለዚህ እኔና እናንተ ከእግዚአብሔር ጋራ ያለን ግንኙነት ምን መሆን አለበት መጠንከር አለበት ልክ አሳፍ በመዝሙር 80 ላይ እንደዘመረው መዝሙር 80 ቁጥር 3 ላይ እንደዘመረው ልክ እንደዛ አይነት የሚያጽናና የሚያበረታታ መዝሙር ወይንም የጽናት ህይወትን እኔና እናንተ ልንኖር ይገባናል ማለት ነው ምን አለ አቤቱ መልሰን ፊትህንም አብራ እኛም እንድናለን ይላል አሳፍ በመዝሙር 80 ቁጥር 3 ላይ ስለዚህ ወገኖቼ በዚህ ዛሬን በሚኖርበት ጊዜ ዛሬን ተስፋ ነገን ተስፋ አድርገን ዛሬን ስንኖር ክርስቶስ የሚመጣውን አባታችንን ስንጠብቅ እነዚህ ሁሉ የጦር ወሬዎች ህዝብ በዝብ ላይ መነሳት ረሃቡ ቸነፈሩ የምድር መንቀጥቀጥ ክርስቲያኖች እርስ በርስ አሳልፈን አንዳችን አንዳችንን መስጠት እነዚህን ሁሉ አጠቃላይ የሆነ ክህደት ሁሉ እንደሚፈጸም ይነግረናል እንግዲህ አንድ የተኞን ከተናሳብ ካነሳው በኋላ ከምትጠምሩትን ደግሞ እድል ሰጣለሁኝ በሚቀጥለው ትምህርት ደግሞ የሰኞ ትምህርታችን ደግሞ በመጨረሻ ፊት ለፊት ይላል በመጨረሻ ፊት ለፊት የክርስቶስ ዳግም ምጽአት ክርስቶስ በሚመጣበት ጊዜ ፊት ለፊት እናየዋለን ዛሬ ይሄ ደካማ አይናችን ምናልባት በመነጽር ምናይ ከሆነ መነጽራችንን ስናወልቅ አንዳንድ ጊዜ ምንም የማይታየን ከሆነ ይሄ አይን ኢየሱስ ሲመጣ ይሰራል ኢየሱስ ሲመጣ ሁላችንም ኢየሱስን እናያለን መነጽር አስፈልገንም ይመስለኛል እኔ አምናለሁ ደግሞ በትክክል ክርስቶስ የሚመጣ ቀን መነጽራችንን እሱ ራሱ ከአይናችን የሚያነሳው ይመስለኛል ገና በሚመጣበት ጊዜ የምንደሰተው ደስታ ራሱ ትልቅ ነው ዛሬ በማቴዎስ ምዕራፍ 24 ቁጥር 31 ላይ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል አሜን ሃሌሉያ ከሰማያት ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለርሱ የተመረጡትን ይሰበስባሉ በእያቅጣጫው ዛሬ እኔና እናንተ የት እንዳለን ቦታችንን አንተዋወቅ ይሆናል ነገር ግን ከምስራቅ ከምዕራብ ከደቡብ ከሰሜን መላእክቶቹን ልኮ ይሰበስበናል በአንድ ስፍራ ዛሬ ባይን እንኳን ማንተዋወቅ ብዙ ወንድሞች አለን ነገር ግን ያን ቀን አባታችንን ፊት ለፊት የምናየው ሁላችንም ተዋውቀን ነው ክብር ለኢየሱስ ይሁን ጌታ እነዚህን ነገሮች በዚህ በማቴዎስ ምዕራፍ 24 ቁጥር 29 እስከ 31 ደግሞ እነዚህን ክስተቶች ዋና ዋና ሁኔታዎች ደግሞ ዘርዝሮልናል ሌሎች ጥቅሶችን በዚሁ ደግሞ በተጨማሪ አብራርተውልናል በመጀመሪያ በራእይ ምዕራፍ 6 ከቁጥር 12 እስከ 14 ላይ ታላቅ የምድር መናወጥ መሬትን ያርዳታል የታላቅ የምድር መናወጥ እንደሚመጣ በራእይ ምዕራፍ 6 ቁጥር 12 ላይ እናያለን ከዛ ደግሞ ትንሽ የደመና ምልክትም ይታያል ይላል ከዛም ደግሞ ኢየሱስ በደመናት ላይ በድንገት ይገለጣል ይላል ራእይ ምዕራፍ 1 ቁጥር 7 ክብር ለኢየሱስ ይሁን በዚህ በመጨረሻ ፊት ለፊት የምናየውን አባታችንን በራእይ ምዕራፍ 1 ቁጥር 7 ላይ በድንገት በደመናት ላይ በክብር ዛሬ በደመናት ላይ ለመብረር እኔና እናንተ አንችልም ምንችለው ምናልባት እንግዲህ በፕሌን ከዛ ደግሞ ውስን በሆነ ርቀት ውስጥ ብቻ ነው የኛ አባት ግን በደመናት ላይ በክብር ይገለጣል ክብር ስንል ደግሞ ዛሬ የምናየው ዙፋን ብቻ እንዳይመስላችሁ በመላእክት ታጅቦ የሙዚቃ ድምፅ የመላእክት ዘማሪያን ኃጢአት ያልነካቸው ከዚህ ምድር እርኩሰት የራቁት የእሱ
መላእክት ጋራ በክብር ይገለጣል። ከዛ ደግሞ በዮሐንስ ምዕራፍ 5 ቁጥር 28 ላይ፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ፣ አንደኛ ቆሮንቶስ ምዕራፍ 15 51 እስከ 52 ላይ ባለው ድምጹን ሙታንን ሲያስነሳ በሕይወት ያሉትን ደግሞ ይለውጣቸዋል። እግዚአብሔር ይመስገን። ምናልባት ትንሽ ድምጽ በጎን በኩል እየመጣ ነው። አሁን ዘግተውታል። ከዛም ደግሞ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ መላእክቱ የተዋጁትን ይሰበስቡና ወደ ኢየሱስ ይወስዷቸዋል። አያችሁ፣ መጽሐፍ ቅዱሳችን በቂ የሆነ ማስረጃ ለኔና ለእናንተ ገልጦልናል። በዚህ እግዚአብሔር በሰጠን ማስረጃ ደግሞ በመጨረሻ ፊት ለፊት ስለምናገኘው ብዙ መከራዎች፣ ብዙ ችግሮች ቢደርሱብንም እኔና እናንተ ያንን እየተቋቋምን ከባድ ነው። እኔ አንዳንድ ጊዜ ልክ በእኛ ሀገር እውነት ነው ተረቱ፣ ከበሮ በሰው እጅ ያምር ሲይዙት ያደናግር ይላል። ሲይዙት እውነት ነው። እንዴት አድርገን መምታት እንዳለብን ሞክሬ ስለማቅ ነው። እና ልክ እኔ ለመምታት ስሞክር ምንም ነገር ሙዚቃ የሚመጣ ነገር የለው። ነገር ግን ባለሙያዎቹ ሲመቱት ከሙዚቃው ጋር በደንብ ይሄዳል። እንደዛ ደግሞ ህይወትም እንደዛ ነው። ለሰው እሱ እኮ ክርስቲያን ነው፣ እሷ እኮ ክርስቲያን ናት፣ የእነሱ ቤተሰብ፣ የእነሱ ቤተ ክርስቲያን ተብሎ ሲወራ ቀላል ይመስላል። ግን ሁላችንም የምናልፍበት የህይወት ውጣ ውረድ ደግሞ ከባድ ነው እና በዛ ውስጥ እግዚአብሔር እኔና እናንተን አጽንቶን እነዚህን ሁሉ ተስፋዎች በመጨረሻ ፊት ለፊት እሱን እንድናይ እንዲያደርጉን ይረዳናል። እና ምናልባት እንግዲህ ተጨማሪ ሀሳብ በዚህ ላይ በእሁዱና በሰኞ ላይ ካለ ጊዜ ነው።
ተጨማሪ ሀሳብ አለኝ።
እሺ ፓስተር፣ እግዚአብሔር ይባርኮት።
ለብዙ ጊዜ ጠፍተሽ ነበረ፣ ስለመጣሽ በጣም አድርጎ ደስ ብሎናል።
አሜን።
ትልቁ ሰባኪ ቻርልስ ስፐርጀን ሲናገር ሳለ ስለ መንግስተ ሰማያት በምትነጋግሩበት ጊዜ ፊታችሁ በደስታ በፈገግታ ያብራ ይላል። ስለ ሲኦል ግን በምትናገሩበት ጊዜ የዘወትር ፊታችሁ ይበቃል ብሎ ተናገረ። ይሄ እጅግ በጣም አድርጎት ትልቅ ትምህርት ነው ዛሬ የምንማረው። ምክንያቱም ለጊዜው ነው እዚህ ዓለም ውስጥ ያለ ነው። ሁላችንም ጊዜያዊ ነን። ነገር ግን የዘላለም ተስፋ በክርስቶስ በጌታችን ስላለን በጣም በጣም አድርጎ ልንደሰትና ልንጨፍር ይገባናል በደስታ እና ከዚህ ላይ አንድ ላስታውስሽ የፈለግኩት እንደሰው እንድናስታውስ የፈለግኩት ምንድን ነው፣ መታሰቢያ ቁጥሩ በጣም ትልቅ ነገር አለበት። ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደሆነ ምን እንደምንሆን ገና አልተገለጠም ይላል። ይሄ በጣም አድርጌ ላተኩር የፈለግኩት ምንድን ነው፣ ነን የሚለው ነው። ክርስቲያኖች ዛሬ ድናችኋል ወይ? ዛሬ እግዚአብሔር ልጆች ናችሁ ወይ? ዛሬ መንግስተ ሰማያት ሁሉ ነገ ነው፣ ሁሉ ነገ ነው፣ ሁሉ ወደፊት ነው። ነገር ግን መጽሐፍ ቅዱስ ነገር ሳለ በጌታችን በኢየሱስ ክርስቶስ ያምን ሰዎች የእግዚአብሔር ልጆች ነን። አሁን ዛሬ ይህንን በጣም ይሄ ደስታ ሊሰጥን ይገባል እና ለተቀበሉት ሁሉ ስልጣን ሰጣቸው የእግዚአብሔር ልጆች የሆኑ ዘንድ በስሙ ለሚያምኑ ብሎ ይነገራል። አሁን ታስተምረን ፍሬ ህይወት የእግዚአብሔር ልጅ ነች። ክርስቶስ ተቀባይነት አግኝተናል። የሚናገረው ምክር ማዳም እንደዚሁ ነው። ይህንን ታውቅ ልባችን ወደፊት ብቻ ክርስቶስ ሲመጣ ሳይሆን ባገኘነው እድል እዚህ ዓለም ውስጥ ልባችን በደስታ በፍስሐ በምስጋና መሙላት ይገባዋል። ሌላው ደግሞ ደስ ያለኝ በሰንበት ትምህርት ውስጥ አርዕስቱ ነው፣ ወደ ዘላለም እዚህ እኮ አሁን ያለ ነው ጊዜ በሰከንድ ደቂቃ ቀን አመት ወራት እያለን የመሸ የነጋ ነው የሚሄደው ነገር ግን ዘላለም የሚለውን ቃል ሲስታስሙት ተመልከቱ እስቲ አቤት ደስ ሲል ጤንነታችን ለዘላለም ነው ደስታችን ለዘላለም ነው ሰላማችን ለዘላለም ነው መላየት ከቶ የለም ለዘላለም ይሄ ዘላለም የሚለው ቃል በጣም ይናፍቀኛል በጣም ይናፍቀኛል እና በምሳሌ በእንትን በሰለሞን መጽሐፍ ውስጥ ይነግረን ሳለ ከዛ እግዚአብሔር ዘላለምነትን በልባቸው አኑሯል በዘላለም ምን ነው የምናፍቅ እዚህ ዓለም ሁሉ ጊዜ ነው ሁሉ ቅምሻ ብቻ ነው ቅምሻ ብቻ ነው ነገር ግን ለዘላለም ደስታው እልታው ፍስሃው ምቾቱ ለዘላለም አይ ዘላለም የሚለው ቃል እጅግ እጅግ ህይወታችንም ደግሞ ሞት የሚባል በሽታ የሚባል ነገር አይነካርም ለዘላለም ነው እና ዘላለም የሚለውን ቃል እጅግ እንደምወድ ለመናገር ነው የፈለግኩት ይህን ድል ስለሰጠኝ አመሰግናለሁ ፍሬህይወት
አሜን ፓስተር እግዚአብሔር ይባርክዎት እኔም በእውነት ሰንበት ትምህርቴ ላይ በትልቁ አተመርኩበት አሁን የሚለውንና ነን የእግዚአብሔር ልጆች ነን የሚለው ላይ በጣም በእውነት ምክንያቱም አይነት አንዳንድ ጊዜ የተደበቁትን ነገር የሰንበት ትምህርታችን ጥቅሙ እኔ ያልታየኝን ሌሎቻችን እንድናይ የሚያደርግ ስለሆነ እኔ ዛሬ በደንብ በቃ ደግሞ እግዚአብሔር ሊናገረን ሲፈልግ አታልፍም አይ በቃ ልለፍ ጊዜ ስለሌለ ብለን እንድናልፍ አይፈልግም እንደዚህ ወደኋላ ተመልሶ ያሳስበናል እግዚአብሔር ይባርኮት ፓስተር ተጨማሪ ካለ ወይም ልቀጥል ግን ሰንበት ትምህርት የውይይት ጊዜ ከሆነ ተጨማሪ ሀሳቦችን እንድታመነጩ እጋብዛለሁ አደፋፍራለሁ እሺ ማክሰኞ እንሄዳለን አለ ሰው
አለሁኛው
ፓስተር ኖት
አዎ ነኝ ተወልደ ነኝ ጥሩ ነው ሰንበት ትምህርቱ በጣም ብዙ የሚያስተምር መልሰን መላልሰን ብንመረምረው የማያልቅ ትምህርት ነው በውስጡ የያዘው እና ስትናገሪ ፍሬህይወት ሰይጣን ዛሬ ባለንበት ዘመን ብዙ የሚይዙን ነገሮች አሉ የሚለው ሐሳብ ላይ እሱ ትንሽ ለማከል ፈልጌ ነው የተሰጠንን ታላቅ ተስፋ ታላቅ የሆነ ተስፋ ይሄ እንደውም ቃላችን በሰንበት ትምህርታችንም ተገልጿል ይሄንን የተሰጠንን ተስፋ በዚህ ውስን አእምሮ ልንገልጸው የምንችል አይደለምና ትላንትና ማታም ስንወያይ አንስተን ነበር ይሄንን ታላቅ ተስፋ በትናንሽ ነገሮች እንዳናጣው መጠንቀቅ አለብን ሰይጣን ዛሬ እየሰራው ያለ ስራ ምን እንደሆነ ታውቃላችሁ ብዙ አይነት የውጅንብር ጎርፍ እያጎረፈ ነው በአለም ዙሪያ ባለንበት አከባቢ በከኛ ራቅ ብሎ ባለው በአለም ዙሪያ ዛሬ በመገናኛ ብዙሃን በአደገበት ዘመን ሰው ሁሉ ብዙ በቃ መሸከም ከሚችለው መስማት ከሚችለው እንደው ለማሰብ ሁሉ አእምሮውን የሚያዞር የማደናገሪያ ውጅንብር ሰይጣን በመድራችን እየዘራ ነው ያለው ስለዚህ ይሄ ሲሆን ሳለ ኢዮብን እናስታውስ ኢዮብ ያንን ፈተና በአንድ ጊዜ ያከታተለ ያለውን ሁሉ ሲያሳጣው የኢዮብ መልስ ምን ነበር እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተባረከ ይሁን ነበር በእግዚአብሔር ላይ አርፎ ነበር ኢዮብ እነዚያን ሁሉ ጥፋቶች እነዚያን ሁሉ በአንድ ጊዜ የተከታተሉበትን ማጣቶች እና ሰው ሊሸከመው የማይችለውን ፈተናዎች በእግዚአብሔር ላይ ጣለ እና ዛሬ ይህንን በዓለማችን ያለው በጊዜያችን ያለው በወቅቱ ያለው በቤታችን ሊሆን ይችላል፣ በቤተሰባችን፣ በዘመዶቻችን፣ በቤተ ክርስቲያን፣ በማህበረሰብ፣ በመንግስታት ወዘተ ወዘተ። እነዚህ ሁሉ አእምሮአችንን ከክርስቶስ ከጌታ ከተሰጠን ታላቅ ተስፋ እንዳይ አቅጣጫውን እንዳያስቱት ልናተኩርበት የሚገባ ነገር ካለ በክርስቶስ ላይ አይኖቻችንን እናተኩርሰን በትምህርታችን ላይ ጠቅሶታል እሱ። አይኖቻችንን በክርስቶስ ላይ አጥብቀን ይላል እንደውም እናተኩር ይላል። ይህንን እጅግ በጣም ሊሰመርበት የሚገባ ነውና ይህንን ለማከል ፈልጌ ነውና ጌታ ይባርክሽ፣ ጌታ ይባርካችሁ ሌሎቻችሁን ፓስተርም ጭምር።
አሜን። ፓስተር እግዚአብሔር ይባርኮት። እኔ ስድስተኛ ክፍል ሆኜ በጣም ረጅም ዓመት ፓስተር ተወልደ ያኔ ጋሽ ተወልደ ነበር ምንሎትና በጣም ሁሌ እርሶን ሳስብ ትዝ የሚለኝን ነገር ዛሬ በአጋጣሚ ልናገር ደስ ስለሚለኝ ነው። ስድስተኛ ክፍል ሆነን ስድስተኛ ክፍል በሩ ዳር ላይ ነው ክፍሉና በሩ ወደ ዳር ነው የሚተፈተውና ተረፍት ስንመለስ በሩ ተሰበረ እና አስደግፈ ነው ጠበቅን። እርሶ ሊረሱት ይችላሉ። ከዛ ግን ያው በዛ ጊዜ አስተማሪ ሲመጣ ተነስተን ሰላምታ መስጠት ነበረብንና ሁላችንም ተነስተን እየረበሽን ከረፍት ተመልሰን ስለሆነ ድምጻችን ይረብሽ ነበር እና ተነስተን እርሶ ሰላም የጠየቁን መሰለን እኛን ሁላችንም። እርሶ ግን ያሉት በሩን ሰበራችሁት ብለው ነው የገቡት። ከዛ ተማሪው በሙሉ ተነሳና ደህና እግዚአብሔር ይመስገን አለ። ከዛ እየሳቀ ሳቁ እርሶ። ከዛ ተማሪው ግራ ገብቶት ቆመን ጠጥ ስንል ምን እንዳላችሁኝ ታውቃላችሁ አሉን። እንደዚህ ስላችሁ እናንተ እንደዚህ ብላችሁ መለሳችሁልን ስትሉ እኛ ደግሞ በሳቅ። ከዛ ያን ቀን ትምህርቱን ሳንማር በቃ አለፈና ምክንያቱም በጣም እኔ በቃ ጋሽ ተወልደ ነበር የምንሎት እና በጣም በጣም የምንወዶት እኔ ሁልጊዜ ልመሰክር ሁሉ ላለውኝ አባት ወንድም ልጆች ሆነን እንደ ልጅነታችን እኛን ትሪት አድርገውን እንደ አባት ደግሞ በአክብሮት ጋሽ ተወልደን የማይወድና የማያከብር ተማሪ አልነበረም እና ይሄ ህይወት ዛሬም ስለቀጠለ የዛሬው ምስክርነትም ነው ለእኔ። እኔ እንደ ምስክርነት ነው እርሶን ለማሞገስ ምናምን አይደለም፣ ግን እኔ በልጅነቴ ያየሁትን ዛሬም ስላየው ጌታዬን ለማመስገን ነው እና እኛ በጣም በቃ የምንወደው አስተማሪ እንደሆኑ በዚህም ልነግረው ወዳለው። እግዚአብሔር ይመስገን። ተባረኩ። ትላንትና በሳውል ታሪክ ዙሪያ ጥናት እያረኩ ነበር እና በትንቢት መጽሐፍ ላይ አንድ ያገኘሁትን ሀሳብ ላንብብላችሁ። እግዚአብሔር ለክፉ አድራጊዎች የሚያሳየው ትዕግስት ሰዎች በመተላለፋቸው እንዲገፉበት ያደፋፍራቸዋል። ነገር ግን ለረጅም ጊዜ ቢዘገይም ቅጣታቸው እርግጠኛና መራራ ነው ይላል። ስለዚህ በሚሰጠን የትዕግስት ጊዜ ሲታገሰን ጊዜ ሲሰጠን በቃ ድፍረታችን የኃጢአታችን ላይ የምናደርገው ድፍረት በጣም በጣም ነው የሚጨምረው። ነገር ግን ጥፋቱ ምን ያስከትልብናል? የቅጣቱ እርግጠኛና መራራ የሆነ ቅጣት ያስከትልብናል እና እንድንጠነቀቅ ፊት ለፊት የምናየውን አባታችን እንድናይ ጌታ ይለምነናል። ያውም ጊዜ ሰጥቶን ማለት ነው። የማክሰኞ ትምህርታችን ከጊዜ አንጻር ፈጠን እላለሁኝ። ሙሽራይቱ ይላል። ሙሽራይቱ ማለት አንድ ሙሽራ ሙሽራይቱን ይዟት ወደ ቤቱ የሚሄድበት ጊዜ ወይም ደግሞ ቤቱ የሚወስዳት የእሱ የሚያደርጋት ጊዜ ማለት ነው። ዮሐንስ 14 ቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባላልኳችሁ ነበረ፣ ስፍራን አዘጋጅላችሁ ዘንድ እሄዳለሁና ይላል። ስፍራ ስላለ ቦታ ስላለ ዛሬ የቦታ ጥበትን ወይም ደግሞ ቦታን ለመቆጠብ ሰዎች ወደ ላይ ነው የሚገነቡት አይደለ? በአባቴ ቤት ግን በቂ ስፍራ አለ። የጓሮ አትክልት የምንቆፍርበት ስፍራ፣ ያሉንን የቤት እንስሳቶች የምንከባከብበት ስፍራ ሊሆን ይችላል። በሰማይ ያለ ብዙ ነገር ብዙ በረከትን የምናገኝበት ስፍራ ለእያንዳንዳችን አለን። እንጂ ፎቅ ሊሰራልን አይደለም። እኔ ፎቅ አልጠብቅም በሰማይ እውነት ልንገራችሁና፣ ምክንያቱም መሬት ላይ ከመሬት ጋራ ወይም ደግሞ ከፈጠረው ፍጥረት ጋራ ጥሩ ግንኙነት እንዲኖረን ስለሚፈልግ ብዬ አምናለሁኝና እሱን ሰማይ ስንሄድ ነው የምናውቀው። እኔ የኔን ዊሽ ነው የምነግራችሁ ወይም ምኞቴን ነው የምነግራችሁና ሰማይ ምን እንደሚመስል አናቅም ነው የሚለው መጽሐፉ። ስለዚህ ኢየሱስ በሰማይ ለኛ ያዘጋጀው ስፍራ ስላለ በአዲሲቷ ኢየሩሳሌም ደግሞ ለዘላለም እንኖራለን። በዚሁ በዮሐንስ ላይ እንደነገረን ዕብራውያን 11:10 ላይ ራእይ ምዕራፍ 21 ቁጥር 10 ላይ ይሄንን በግልጽ አርጎልናል። ይቺ ከተማ በውስጧ ከምንኖረው ከኛ ጋራ የበጉ ሙሽራ ተብላ ትጠራለች። ደግሞ በራእይ 21:29 ላይም 2:9 ላይም ስናይ ራእይ 19:7-8 ባለው ላይ ስናይ የበጉ ሙሽራ ተብላ ትጠራለች። ክብር ለኢየሱስ ይሁን። ስለዚህ ይህ ደግሞ በአዲሱ መኖሪያችን የምንገኝበት የመጀመሪያው ዝግጅት፣ የመጀመሪያው ታላቁ የበጉ ሰርግ የራስ ግብዣ ይሆናል። ራእይ 19:9 ላይ ክብር ለኢየሱስ ይሁን። በራእይ 19:9 ሄደን ብናነበውም ደስ ይለኛል። እርሱም ወደ በጉ ሰርግ እራት የተጠሩ ብዙዋን ናቸው ብለ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ወደ በጉ እራት የተጠሩ ብዙዋን ናቸው። ያ አራት ቀን ያ የመጀመሪያው እኔና እናንተ የምንገናኝበት የምንታይበት እኔ ጋር ተወልደን ወይንም ዛሬ ፓስተር ተወልደን ያገኘኋቸው እኔም ማስታውሰው ያቺ የስድስተኛ ክፍሌን ብቻ ነው። ረጅም ዓመት በጣም ብዙ ዓመት ነው። ወደ 30 ምናምን ዓመት ይሆናል ብዬ አስባለሁ። በዚህ ጊዜ ውስጥ እኔና አልተያየንም። ድምፅ አለ እና እግዚአብሔር ያኔ በዚህ ምድር ካልተገናኘን ያኔ እንደሚያገናኘን አምናለሁ። ለሰማይ ከተጋን ወገኖቼ እንገናኛለን። ስለዚህ የክርስቶስ ሙሽራ ለመሆን በመጀመሪያ በምድር ላይ የእርሱ ሙሽራ መሆን አለብን። ዛሬ ራሳችንን የእርሱ ሙሽራ አድርገን ሰንበት በመጣ ቀን ብቻ አይደለም፣ በሌሎች ቀናቶችም የክርስቶስ ሙሽራ ሆነን እንድንዘጋጅ ከኢየሱስ ጋራ የቅርብ ወዳጆች ልንሆን ከሱ ጋራ አብረን በጸሎት እየተጋን ቃሉን እያጠናን ልንተጋ ልንኖር ያስፈልገናል። አንድ ወንድሜ በቅርብ ጊዜ ያገኘሁት ወንድሜ በቤተ ክርስቲያን ውስጥ ሕይወቴ በጣም ክፉ ሕይወት ነበር አለ። እግዚአብሔርን እያወቅኩት እንዳላወቅኩት ነበር ምኖረው አለ። አሁን ግን በእውነት እላችኋለሁ የኩየራ ቤተ ክርስቲያን ከእንደገና ቤተ ክርስቲያኑን የሁላችንም ከዛ የፈለቅንበት ቤተ ክርስቲያን ሆኖ እያለ ታናስተራው ወንበሮቹ እንደዛ የተሰባበሩ ሆኖ እስከዛሬ በማየታችን ብሎ ይህ ወንድም ተነሳስቶ በእውነት እላችኋለሁ ቤተ ክርስቲያኑን ሰዎችን አነሳስቶ እንዲሰራ አደረገ። በእርግጥ በዛ ቤተ ክርስቲያኑ ህይወት እንዲሰራ ደግሞ ጸሎትም ያስፈልጋል። ይህ ነው እንግዲህ ከየትም ቦታ እግዚአብሔር ተዋለው ለዛ የሙሽራው የበጉ የእራት ግብዣ ላይ ልንገናኝ ቤታችን ስንደርስ ነው ያ ደግሞ የሚሆን። እኔና እናንተ በቤታችን ስንገናኝ ያ የመጀመሪያው የራት ግብዣ ይሆንልናል። በራእይ 19:9 ላይ እንደተገለጠው። ስለዚህ ዛሬ ላይ ህይወታችንን ለዛ የሙሽርነት ቀን ልናዘጋጅ። አንዲት ሙሽራ ምን ታደርጋለች? የሰርጓ ቀን እየደረሰ ሲመጣ ከቤት አትወጣም። ያን ቀን ፊትሽ እንዳይበላሽ ፀሐይ እንዳያበላሽብሽ ተብሎ ቤት ውስጥ ጥሩ ጥሩ ምግብ እየተመገበች ለሙሽርነት ቀኗ የሚሆኑ ልብሶችን፣ ጫማዎችን፣ ጌጣጌጦችን እያዘጋጀች በቤት ውስጥ በጥሩ እንክብካቤን ትቆያለች። ያ ማለት ሙሽራው በሚመጣበት ጊዜ ያቺ በደንብ እንክብካቤ ተደረገላት ሙሽሪት ዝግጅት ያደረገችው ሙሽሪት ዝግጅት ያደረጉት ቤተሰቦቿ ምን ያደርጋሉ ይገናኛሉ በዛን ጊዜ ሙሽሪትን የተመረጠቷን ይዟት ይሄዳል ያ ዛሬም እኔና እናንተ ለሰማዩ የሙሽርነት የመጀመሪያው የራት ግብዣ እንድንገናኝ ዝግጅት ልናደርግ ይገባናል ማለት ነው ሮብ ላይ ስንመጣ ደግሞ በጉን ተከተሉ ይላል ምን እያደረግን መጠበቅ አለብን በጉን መከተል ምን ማለት ነው በራእይ ምዕራፍ 7 ቁጥር 17 ላይ በዙፋኑ መካከል ያለው በጉ እረኛቸው ይሆናል አሜን እረኛችን በዮሐንስ ምዕራፍ 10 ላይ ያለው እረኛ ታቁታላችሁ መቼ ሙላችሁ ሞደው ጥቅስ ከመጽሐፍ ቅዱስ በተራ በተራ ሳስቀምጥ በመጀመሪያ ሞደው ጥቅስ ስለ እረኛችን ዮሐንስ ወንጌል ምዕራፍ 10 ላይ የተጻፈው ያ ኢየሱስን ይገልጻል ያ እግዚአብሔርን ይገልጻል ያ ሰማይን ይገልጻል እረኛቸው ይሆናል ይላል ወደ ህይወትም ውሃ ምንጭ ይመራቸዋል እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል ክብር ለኢየሱስ ይሁን አንድም እንባ የለም ብዙ ጊዜ በብዙ ውጣ ውረድ አታልፉም ብዙ ሸክም ያለባችሁ ሰዎች የላችሁም አንዳንድ ጊዜ በሰው ፊትም ድንገት በውስጣችሁ ያለው ነገር ገንፍሎ አታለክሱም አንዳንድ ጊዜ ደግሞ ተደብቃችሁ ከሱ ጋር አታለክሱም ያንን እንባ ያብሳል በተለይ በብቻችሁ ሆናችሁ የምታነቡትን እንባ ያብሳል ክብር ለኢየሱስ ይሁን በሰማይ የምናገኘው ትልቁ በረከት ኢየሱስ ባይናችን ኢየሱስን ባይናችን ማየትና ስላደረገልን ነገር እርሱን ማመስገን ነው አይናችን ያየዋል ያ በእንባ የተጋረደው አይናችን ሁል ጊዜ ይላል ሁል ጊዜ ከሱ ጋራ አንዳንድ ጊዜ ለሊቱ ይነጋል እያለቀስኩ ከሱ ጋር እያወራው እንደ ጓደኛ ነው እኔና ክርስቶስ ማወራው ወንድሜ እንደ እህቶቼ ጋር እንደምናገረው በአክብሮት በፊቱ ተንበርክኬ አናግረዋለሁ በእውነት አንድም ቀን አላሳፈረኝም እናንተም እንደዛው ሰማይ ደግሞ ስንገናኝ እነዚህን ሁሉ ረስተን ምንም ነገር እነዚህ ምክንያቱም የዚህ ምድር ጥንቅ ካሳ ነው ሰማይ ያ ደግሞ ሁሉንም ያስረሳል ስለዚህ በዛ አይናሁን ዛሬ አይናችን በአንባ በሞላበት አይናችን ማየት ባቃተበት ክርስቶስን እናያለን በትክክል በዚሁ አይናችን በታደሰው ሰማይ ስንደርስ ደግሞ በሰማይ መኖር የለም አይደለ በዘላለም የምንኖረው በአዲሲቱ ምድር በሚኖርበት ጊዜ ነው እኔና እናንተ በዛች ነው ለዘላለም የምንኖር በአዲሲቱ ምድር በራእይ ምዕራፍ 21 ከቁጥር 1 እስከ 3 ላይና በመዝሙር 37:9 ላይ በዚያም ክፉ የማይገኝ ቢሆን ኢየሱስ የሚጠነቀቅልን እረኛችን መሆኑን ያሳያል ኢሳይያስ 25:8 ራእይ 7:17 ላይ ይህንን በግልጽ ያስረዳናል ስለዚህ በዚያም የሚኖረን ህይወት ልማዳዊ እንደማይሆን ደግሞ ልናስተውል ይገባል በልማድ ዛሬ ላይ ምናልባት በልማድ የምናደርጋቸው ነገሮች ሊኖሩ ይችላሉ ያ ግን ዛሬ ያለው ማንነታችን በተለወጠበት ምድር ላይ ልማዳዊ የሆነ ህይወት አንኖርም እግዚአብሔር ልክ ሰውን ሲፈጥር ስራን እንደሰጠው እያንዳንዱ ደግሞ በዚህ ዓላማ ይኖራል በሰማይ ስራ አለን ሁላችንም የሚሰጠን ቤት አለ የሚሰጠን አክሊል አለ ይሄንን ልናስተውል ይገባል ስለዚህ ዕውቀታችንን ማሳደግና አዳዲስ ድንቆችን ማግኘት በድሉ ይኖረናል በዛ ስንሄድ ብዙ የሚያስደንቁ ነገሮችን ክርስቶስ ያስጎበኘናል በቤተክርስቲያን ምክሮች የሚለው መጽሐፍ አደፋፍራችኋለሁ አንብቡት ካላነበባችሁ የሚገርም ሰማይን የሚገልጥበት መጽሐፍ ነው ስለዚህ በዚህ ውስጥ እኔና እናንተ በፍቅሩም በክርስቶስ ማንነት በክርስቶስ ሐሳብ ሙሉ ለሙሉ የምንኖርበት ስፍራ በራእይ ምዕራፍ 14 ቁጥር 1 ላይ የምናገኘው ይሆናል ሱንም ባነብ ደስ ይለኛል ራእይ ምዕራፍ 14 ቁጥር 1 ላይ አየሁም እነሆ በጉብ ጽዮን ተራራ ቆሞ ነበር ከርሱም ጋር ስሙና ያባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይሄንንም እዛ መጽሐፍ ላይ በደንብ በተብራርቱ ታነባላችሁ እና እግዚአብሔር ብዙ አስደናቂ ነገሮችን ለኔና ለናንተ አዘጋጅቷል ያ ሙሽራ ሙሽሪትን ወደ ቤቱ በሚወስድበት ጊዜ ሊያጎሳቁላት ሊጎዳት አይደለም ያቺን ሙሽራ ሊንከባከባት እንደራሱ ምክንያቱም እሷን ካልተንከባከበ ከወላጆቹ ጋር አይደለም የሚኖረው የሚበላውን ያጣል እሷን ካልተንከባከበ በሚኖርበት ጊዜ አሰንካል ላይ ሆነ ህይወት ይኖራል ስለዚህ ሙሽራው ሙሽሪትን ምን ሊያደርግ ይገባል በደንብ ሊንከባከባት ይገባል ወገኖቼ እስቲ እዚህ ድረስ ደግሞ የሮቡን ታየን ደግሞ የሐሙስን ከማየታችን በፊት ከእናንተ ጋራ ሀሳብ ካለ እድሉን የሐሙስን ከማየት ይገባል
ሀሳብ አለኝ
እሺ ፓስተር
አንድ ልጅ ጥያቄ ተጠየቀች ይባላል ተጠየቀችውም ጥያቄ ምን የሚል ነበር ቤት ማለት ምን ማለት ነው የሚል ጥያቄ ስትጠየቅ ቤት ማለት እማማ ያለችበት ስፍራ ነው ብላ መለሰች ይባላል እና መንግስተ ሰማያት የሚያደርገው መጽሐፍ ቅዱስ ነገር ሳለ ዋናው ትልቁ ነገር እግዚአብሔር አምላክ ሁሉን ቻይ ፈጣሪ አዳኛችን መሪያችን እሱ ከኛ መካከል ድንኳኑን ተተክሎ እንደሚኖር መጽሐፍ ቅዱስ ይነግረናል። ይሄ በጣም አስደሳች ና ጌታችን ኢየሱስ ክርስቶስ 33 ዓመት እዚህ ዓለም ውስጥ ከቆየ በኋላ ሊሄድ ሲል ደቀ መዛሙርት እኮ አዘኑ ባይል እንግዲህ ምን ይወጣናል ብለው አሰቡ። የዛን ጊዜ ነው አይዟችሁ ልባችሁ አይደንግጥ ይሄዳል ቦታ አዘጋጅላችሁ ዘንድ ቦታ ባዘጋጀሁላችሁ ጊዜ እኔው ራሴ እመጣለሁ ካለሁበት ስፍራ እኔው ራሴ ወስዳችኋለሁ ብሎ ነገራቸው። ስለዚህ መንግስተ ሰማያት የሚያደርገው ምንድን ነው? እግዚአብሔር ራሱ ጎረቤታችን ይሆናል። እግዚአብሔር ራሱ ከመካከላችን ይኖራል። ይሄ ነው በጣም አርጎ ደስ ሊያሰኘን የሚገባ። ሁለተኛ ደግሞ ነጥብ ምንድን ነው? አሁን ይሄ አንቺ የምታስተምሪ እኔና ከሰንበት ትምህርት ተካፋዮች አሜን 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 እያልን እንቀበላለን። ሌሎቹ ሰዎች ግን ይሄን ቢሰሙ ይሄ ማን ነው? ተረት አይደለም እንዴ? ውሸት አይደለም እንዴ? ብለው ነው የሚገምቱት። ነገር ግን መጽሐፍ ቅዱስ ይነግረን ሳለ ይሄ ተስፋ እግዚአብሔር የሰጠው በእውነት አይመስልም እውነት አይመስልም። ነገር ግን ጌታችን ኢየሱስ ክርስቶስ ይሄንን ስላወቀ በዮሐንስ አንድ ላይ ደጋግሞ ይነግረናል። በዙፋን ላይም የተቀመጠው እነሆ ሁሉን ነገር አዲስ አድርጋለሁ አለ። ይሄ ቃል የታመነና እውነት ነው አፍ አለኛል። እና ይሄ የምትናገረው ከእኛ ከምንገምተውና ካሰብነው በላይ ነው። ነገር ግን እውነት ነው። አንድ ቀን ሲፈጸም እናዋለን። እና በአካልም ዛሬ በእምነት የተቀበልነውን ዛሬ በአካል እንደምንገባበት የተረጋገጠ ነገር ነው። እና አንደኛ እግዚአብሔር ከኛ ጋር መሆኑ፣ ሁለተኛ ይሄ የተሰጠን ተስፋ ሁሉ 100% እውነት ነው። አሜን የሚያሰኝ ነው። ይሄን ለመናገር ነው የፈለኩት። አመሰግናለሁ።
አሜን ፓስተር፣ እውነት ነው። አሜን 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 ያስብላል። ልክ ነው። እኔም በጣም ሳጠና ሰንበት ትምህርቴን ሳጠና ሁሉ ጊዜ እውነቱን ነው። በቃ ብዙ ትችት በመንፈሳዊ ህይወት ራሱ ብዙ ትችቶችን እኮ እናሳልፋለን ሁላችንም። የምን ማክረር ነው ምናምን ይሉናል። እና እንትን ደግሞ እኮ እግዚአብሔር በጣም የሚገርመኝ አንዳንድ ሰዎች ደግሞ የሚሉት እንደምንወድቅ ስለሚያቅ እኮ ነው ይቅርታውን ያበዛው ይላሉ። ግን ቅድም ያነበብኩት በጣም በቃ ጊዜ ይሰጠን በትንቢት መጽሐፍ ላይ በመጽሐፉን የሃይማኖት አባቶችና ነቢያት የሚለው መጽሐፍ ምዕራፍ 61 ላይ ነው ቅድም ያነበብኩትና ትግስት ያረጋው እሱ ጊዜ ይሰጠ እነዚህ ሲያሾፉ በጣም ብዙ እንደ ኖህ ዘመን እንደዛ እንደ ሲያደርጉ ጊዜ የሚሰጣቸው እንዲድኑ ወደሱ እንዲመለሱ የሆነ ሰዓት ላይ እግዚአብሔርን እንዲያገኙት ነው። ያ አሁን ቅድም የነገርኳችሁ ሰው በቃ ምንም እኔ አላቀውም ቤተክርስቲያን ውስጥ አላቀውም ነበር ግን ከጊዜ በኋላ ነው መምጣት የጀመረውና ማንነቱን ቀስቀስ እያለ ሲነግረ በቃ እኔ እዚህ መገኘት የማይገባኝ ሰው ነበርኩ አለ። በቃ ምንም ማረባ ነበርኩ አለ። ግን ዛሬ ላይ በቃ ለሊት መንፈሳዊ ነገር ተነገራችሁ ተግባራዊ በየቀኑ ይሄው እንደዚህ አዘሽኝ ጸለይኩኝ እንደዚህ ብለሽኝ ጸለይኩኝ በእውነት እላችኋለሁ ቤተሰቡን ልጆቹን ባለቤቱን እንዴት አሁን አክብሮና ወዶ እንዳለ እኔ እግዚአብሔር በደሙ ይሸፍነ ብየዋለሁ። ይመጥ እንዲህ ያደርጋል እግዚአብሔር ተማሾፍ ህይወት ያወጣል እና እግዚአብሔርን መጠበቅ ትልቅ ነገር እንደሆነ አስተውላለሁኝ። የሃሙሱ ትምርታችን ደግሞ ኑ ይላል። ኑ በዚህ ትምርታችን ላይ የኔና የናንተ ወደሱ በመንሄድበት ጊዜ ኃላፊነታችን ምንድነው? በራይ ምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱም ና ይላሉ የሚሰማም ና ይበል የተጠማም ይምጣ የወደደም የህይወትን ውሃ እንዲያው ይውሰድ በነጻ። እግዚአብሔር ይመስገን። እንዲያው ይውሰድ ምንም ሳይከፍል ግን የተከፈለው ፈረንጆች የሚሉት አለ አይደለ አርሜንድ ሌክ ይላሉ አይደለ እጅና እግር ዋጋ ያስከፈለ ይላሉ። ምክንያቱም ከውድነቱ የተነሳ እጅና እግር የሌለው ሰው ምንም አያደርግም አይደለ እንድዛ ያክል ዋጋ ያስከፈለ ብለው ይላሉ። ይሄ ግን ህይወት የህይወት ዋጋ ያስከፈለ ሰማይ መሄዳችን ወደሱ መምጣታችን ምንድነው ህይወት ያስከፈለ ህይወት ዋጋ ያስከፈለ ነው። በራይ 22 ሁሌም ወደውን ጥቅስ ላንብብላችሁ። ራይ 22 ሁሉንም ነው ወይ የምትወጁ ካላችሁኝ አዎ 22 ምዕራፍ ቁጥር 1 ላይ በአደባባዩም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀው የህይወትን ወንዝ ውሃ ወንዝ አሳየኝ። እንደ ብርሌ የሚያንጸባርቀው ወንዙ እጅግ ያማረ ወንዝ አንዳንድ ጊዜ ወንዝ ለጥ ብሎ መሬት ላይ ሲሄድ ደስ የሚል ወንዝ አይታችሁ ሊሆን ይችላል። በተለይ እዚህ ሀገር በተፈጥሮ የታደሉ ናቸው። ስለዚህ እንደዛ የሚያምር ወንዝ ከዚህ የሚበልጥ ደግሞ ከምድር ጋር የማይነጻጸር በወንዙ ወዲያና ወዲህ በየወሩ የሚያፈራ 12 ፍሬ የሚሰጥ የህይወት ዛፍ ነበር። የዛፉም ቅጠል ከእግዚአብሔር ለህዝብ ቅጠሎች ለህዝብ መፈወሻ ነበሩ። እግዚአብሔር ይመስገን። ለሳይልም እኔ ሰማይን ሳስብ አንድ ጊዜ አሁን ፓስተር እንደተናገሩት ስለ ሰማይ ሁሉ ጊዜ ሳስብ እናቴ በህይወት የለችም የዛሬ 10 አመት ነው እናቴ ያለፈችው። ልክ እሷ ያለፈች ጊዜ በእውነት እላችኋለሁ ንስሐ ገብታ ጌታን ካገኘች 5 አመቷ በኋላ ነው ያረፈችው። እኛን ሁሉ ጊዜ በቃ እኛን ወደ ሚሽን ትምህርት ቤት ይልኩናል። ዲሲፕሊንድ ወይንም ስነ ስርዓት ያላቸው ቤተሰቦች ናቸው። እግዚአብሔርን ይፈራሉ። ቤት መተን ስንጸልይ እንደውም አባታችን ታጸልዩ እንዳትወጡ ጸልዩ ይለን ነበረ። እና በብዙ ፍርሃት ውስጥ እነሱ እግዚአብሔርን ይፈራሉ ግን አድቬንቲስት መሆን አልቻሉም ነበረ በአጋጣሚ። ከዛ እናታችን ጌታን ካገኘች 5 አመት በኋላ ነው ያለፈችውና በዛው ውስጥ ሁሌ እናቴ ስታልፍ ያላትን ትጋት ያላትን አገልግሎት በቤተክርስቲያን ውስጥ በቃ ከሁሉም ሰው በላይ አገልጋይ ሆነች። እውነት ነው የምነግራችሁ ትልቅ ምስክርነት ነው። በዛን ጊዜ ምን አይነት ውሳኔ ወሰንኩኝ? እናቴን ሰማይ ለማግኘት ዛሬ ያለኝ ህይወት ይወስነኛል። ስለዚህ መትጋት አለብኝ ብዬ መትጋት ጀመርኩ። እንደዚህ አክል ዛሬ እንኳን ያለኝን ያክል ህይወት አልነበረኝም ነበር፣ ብርቱ አልነበርኩም ነበር። አሁን ግን እናቴን ሰማይ ለማግኘት ታሰብኩኝ ጌታ ኢየሱስንስ ብዬ በደንብ ደግሞ ለጌታ እንሰራ ጌታ አገዘኝ። ስለዚህ በመወደቅ በመነሳት ውስጥ ደግሞ ክርስቶስ ያግዛል፣ ልባችንን ደግሞ ያያል። ስለዚህ ከርሱ ጋር በነፃ መድረስ ይቻላል፣ ምንም ዋጋ ሳንከፍል ክርስቶስ በከፈለው ዋጋ። ክርስቶስ ሁሉንም ከፍሎልናል። እኛም አንድ ቀን የመንፈስ ቅዱስ ጥሪ ሰምተን መንገዱን አውቀናል። የሆነ የጠራን ቀን አለ፣ ያነቃን ቀን አለ፣ ልክ እኔ እንደነገርኳችሁ። ስለዚህ መንገዱን የማያውቁት ብዙዎች ስላሉ እኔና እናንተ ደግሞ እነሱን ኑ ተብለናልና ኑ በዚህ በዚህ ምክንያት ብለን ልንጠራቸው ይገባናል። ዮሐንስ ወንጌል ዮሐንስ ራእይ 22:17 ላይ ደግሞ ምን ይላል? እሱንም ባነብ በመጨረሻ ደስ ይለኛል። 22:17 መንፈሱና ሙሽራይቱም ና ይላሉ። የሚሰማ ና ይበል፣ የተጠማም ይምጣ፣ የወደደም የህይወት ውሃ እንዲያው ይውሰድ በነፃ በነፃ። ና ይላል መንፈሱና ሙሽራይቱም ና ይላል። የሚሰማም ና ይበል። ዛሬ እኔና እናንተ በዚህ በሚያስጨንቅ ዘመን፣ ጆሮን ጭው በሚያስብል ዘመን ና ነይ ኑ እያልን ልንጠራ ይገባል። ይሄው ቃሉ ና ይላል ብለን ልንመሰክርላቸው ይገባል። እኔና እናንተ በዚያ ውሃ በምንጠጣበት ከእግዚአብሔር ዙፋን ስር የሚፈልቀው ወንዝ የምንጠጣው ውሃ ያድሰናል፣ ፍሬዎቹ ያድሰናል፣ ቅጠሉ ለጤናችን ተስማሚ፣ ጤናችንን የሚያድስ እኛን የሚያለመል ሁሉ ነገሩ የሚጣል ነገር የሌለበት እኮ ነው ሰማይ፣ እግዚአብሔር ይመስገን። ስለዚህ ወገኖቼ እኔና እናንተ በዚህ ተስፋ የምንጽናና ልንሆን ይገባል። አንድ ታላቁ ተጋድሎ ላይ ያለ ስፍራ ባነብ ደስ ይለኛል። ታላቁ ተጋድሎ አለቀ ይላል በገጽ 678 ላይ ኃጢአትና ኃጢአተኞችም የሉም ና ተብሎ ካለ በኋላ ኃጢአትና ኃጢአተኞች የሉም። ከዛ በኋላ ምን ይሆናል? ዓለማት ሁሉ ነጽተዋል። በተንጣለለው ፍጥረት ውስጥ ተመሳሳይ የአንድነትና የደስታ ትርታ ይሰማል። ደስ የሚል ማለት ነው። ሁሉን ከፈጠረው ከርሱ ህይወት ብርሃንና ደስታ ስፋታቸው ባልተገደቡለት ዓለማት ውስጥ ይፈሳል። ከረቂቅ አተም እስከ ታላቁ ዓለም ድረስ ሁሉም ነገሮች ሕያዋን ቢሆኑ ግዑዛን ባልተሸፈነው ውበታቸውና በፍጹም ሐሴት እግዚአብሔር ፍቅር ነው ይላሉ ሲሉ ይናገራሉ። ክብር ለኢየሱስ ይሁን። እምናየው ሁሉ ዛሬም እኮ እምናየው እናንተ እኔን ስታዩ፣ እኔ እናንተን ሳይ ዞር ብላችሁ ዛፉን ቅጠሉን ስታዩ፣ የምትተነፍሱትን ነገር ስታዩ ምን እንላለን? እግዚአብሔር ፍቅር ነው እንላለን። ሰማይ ደግሞ ስንደርስ አስቡት፣ ሁሉ ከጸዳ በኋላ ደግሞ እውነትም እግዚአብሔር ፍቅር ነው እንድንል እግዚአብሔር ይርዳን። እስቲ የመጨረሻ ሐሳብ የሚሰጥ ሰው ካለ።
ሄሎ።
እሺ።
ፍሬህይወት ተባረኪ። በጣም ግሩም አድርገሽ ያቀረብሽው፣ ጌታ ይባርክሽ። ቅድም ግን ስለ እኔ ስትናገሪ በጣም ራሴን ዝቅ አድርጌ አቀርቅሬ ነበር ስሰማሽ የነበረው። በፍጹም እኔ እንደዚያ ነኝ ብዬ ራሴን መናገር መቀበል ይከብደኛል። ይልቁንም ተመልሼ ስመለከተው ማድረግ የነበረብኝን ባለማድረጌ ሁሉ ቁጭት የሚሰማኝ ጊዜ አለና ስለ መልካሙ አስተሳሰብሽ ቀና ስለሆነ አዎንታዊ ስለሆነ ላከብርሽ ወዳለሁ። ግን በእውነት እንደሱ አልነበርኩም ገናም አልሆንኩም ብዬ ነው የማስበው። እና እግዚአብሔር እንዲረዳኝ ብቻ ነው የማስበው። እና አሁን መናገር የፈለኩት ግን ዋናው ነገሬ በኢሳይያስ 25:8 ላይ ያለው ሞትን ለዘላለም ይውጣል ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል
አሜን
የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል እግዚአብሔር ተናግሯልና ይላል እና እዚህ ላይ ይላል ሞትን ለዘላለም ነው የሚለው ዘላለም የሚለው ፓስተር ግርማ ቀደም ጥሩ አርጎ ተናግሮታል እሱን ስናስብ ልባችን በደስታ ሊፈነድቅ ይገባል እና ይሄ እውነት ነው ጌታ እግዚአብሔር ይላል ከፊት ሁሉ እንባን ያብሳል ትላንትና ማታም ተናግሬያለሁና ሰዎች እግዚአብሔር ለሁሉ የሚበቃ ማሐረብ የሰዎችን እንባ የዞር አርገው ምን ጊዜ ቢኖሩ ነው የሚሉ ሰዎች ተጠይቆ ያውቃሉ። የገና አባባሉ ምንድነው? ሞት የሚባል እንባን የሚያመጣ ነገር ሁሉ እንባን የሚያስከትል ነገር ሁሉ በፍጹም የለም ከዚያ በኋላ። ታውቁም ይጠፋል ይረሳል። እንባ የሚለው ለቅሶ የሚለው ሞት የሚለው ሁሉ ከሰዎች መዝገበ ቃላትም ሁሉ ይጠፋል። አይኖርም።
አሜን።
ስለዚህ የህዝቡንም ስድብ ከምድር ሁሉ ላይ ያስወግዳል ከተወሰኑ ሰዎች አሁን በዚህ ምድር ላይ ያለቀሱ ምናልባት ያላለቀሱ ካሉ ድለኞች ናቸው ያላዘነ ሰው በዚህ ምድር ላይ አለ ብሎ ለማሰብ ከባድ ነው ግን ምድር በእንባ በለቅሶ በመከራ የተፈራረቀባት ፕላኔት ነችና እዚችን ፕላኔት መከራ ሁሉ እግዚአብሔር ለዘ ለም ያስወግዳል ይሄ ደግሞ እንዳንጠራጠረው ማን የተናገረው እግዚአብሔር ተናግሯልና ነው የሚለው ሲያረጋግጥልን እግዚአብሔር ተናግሯልና እግዚአብሔር ሊዋሽ አይችልም ውሸት በሱ ዘንድ በጣም የተጸላ ነውር ነው በባህሪውም የለም እሱ እውነት ነው ስሙም ሲገለጽ እውነት ከእውነተኛው ምስክር ይላል እኮ በራእየ ዮሐንስ 3:14 ከእውነተኛ ምስክር ከታመነው ይላል እና ኢየሱስ ቃል ስለሆነ ልንጠራጠረው አይገባም በምድር ላይ ብዙ ውሸቶች ብዙ የተፈራ የሚያናውጡን ወደ ከግራ ከቀኝ የምንሰማቸው የተቀላቀሉ ነገሮች አሉ ይሄ ግን ከእውነተኛው ምንጭ ከአባታችን ከማይዋሸው የተነገ የመጣ ስለሆነ በፍጹም መተማመን በደስታና በሙሉ ተስፋ ልንጠባበቀው የሚገባ እጅግ ታላቅ ተስፋ ነውና ይሄን እንድናስበውም ስለፈለኩ ነው ይሄን ያነሳሁት ጌታ ይባርክሽ ጌታ ይባርካችሁ ልጆቻችሁ
አሜን ያብንዲ ባርክ ፓስተር እንደምናምን ደስ ያለኝ እሺ ፓስተር
እና ለመሆኑ እንደሆ ይሄ ጌታችን ኢየሱስ ክርስቶስ እንደገና በክብር ይመለሳል። በክርስቶስ የሞቱ ሁሉ እንደገና ሕይወትን ያሉ ይነሳሉ። እኛም በሕይወት ያለን እንለወጣለን። እና ወደ መንግሥተ ሰማያት እንሄዳለን። በመጨረሻ ምድርን እንወርሳለን። የሚለው ተስፋ ባይኖረን ኖሮ ምን ይውጠን ነበር? ይሄን ነው ለመጠየቅ ይገባሉ። ምን ይውጠን ነበር? ያ ተስፋ እኮ እኛን ከሌሎች ሰዎች የበለጡ ዲታዎች፣ ሀብታሞች፣ ደስተኞች አድርጎናል። እኔ አሁን እድሜ 86 ዓመት ነው። ካሁን በኋላ ምን ያህል ጊዜ እንደምቆይ አላውቅም። ሞት የሚመጣበት ጊዜ ይምጣ አበጣው ይፈንዳ የመጣው ይምጣ ምክንያቱም እርግጠኛ ነኝ በጌታችን ኢየሱስ ክርስቶስ በሞትም እንኳን እንደገና እንደሚያስነሳኝ መንግሥተ ሰማያት የኔ ሀብት እንደሆነች ዛሬ አምናለሁ ይሄ ተስፋ ባይኖረን ኖሮ ህይወት ትርጉሙ ምን ነበር ምን ትርምት ና ይሄ ነው ይሄ ተስፋ ነው በየቀኑ የሚያራምደን ህልማችንን እውነታችንን በደስታና በሰላም የሞላው እና ይሄንን ተስፋ በምንም ነገር ልንለውጠው በምንም ነገር ልንሸጠው አንችልም እናስ ከመጨረሻ ድረስ ጨብጠል እንይዘው የሚገባ ግሩም እውነተኛ ሆነ ተስፋ ነው። ይሄ ለማለት ነው የፈለኩት። አመሰግናለሁ።
አሜን።
በዛ ፓስተር በተናገረው እንደው ማጠናከሪያ ቃል ጳውሎስ የተናገረውን ጥቅሷን ብቻ ማንበብ ፈልገን አንደኛ ቆሮንቶስ 15:19 ላይ በዚህች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች እንሆን ነበር። ይሄ ተስፋ ባይኖረን ምን ይውጠን ነበር የሚለውን ይሄንን ተስፋ ጥሩ አድርጎ ያጠናክርልናልና ጌታ ይባርክ ፓስተር ተባረክ።
አሜን። እውነት ነው በእውነት እግዚአብሔር ይመስገን። ያ ሁሉንም መንካት አልችልም። እናንተ ባታግዙኝ ይሄ ስኬት አይኖርም። ደግሞ በእውነት እላችኋለሁ በዚህ ተስፋ ከጠነከርን ይኸው ሰንበት ትምህርታችን ዛሬ ይኸው ሲጠናቀቅ ትተነው ደግሞ ለወደ አዲስ ሳይሆን ይህን ተስፋ እያደረግን በየለቱ ልክ ሩጫ እንደሚኖር እንደሚሮጥ ሰው ልክ በቃ ያቺ የመጨረሻ እንደውም የሆነ ስዕል አይቼ ነበረ ሪባኑ እስክንበጥስ ድረስ እንሩጥ እንትጋ እና ከአባቶቼ ጋራ ከወንድም እህቶቼ ጋራ ይህንን ትምህርት እግዚአብሔር እድል ሰጥቶኝ ደግሞ ስለተማርኩ እኔ ደስ ብሎኛል። አጭር ጸሎት ላድርግ። እግዚአብሔር ቢፈቅድ ምናልባት ሲስተር ባንቺ አምላክ ቅድም የዘመረችልን መዝሙር ብዘምርልን በጣም ነው ደስ የሚለው። ለዚህ ትምህርት ይገጥማል ጊዜ ካለ ግን ጸሎት ላድርግ። የዘላለም አባት በእግሮች ስር ተሰብስበን በእንደዚህ አይነት ሁኔታ እንድንማማር መንፈስ ቅዱስ ስለረዳህን ተመስገን። በመካከላችን ሆነ ደግሞ ቋንቋችንን አንድ ስላደረክልን እነሆ ደግሞ ለልባችን ማስተዋል ስለሰጠህን ያንተ መንፈስ በእያንዳንዳችን ላይ ስለነበረ ስለሚሆን ክብር ላንተ ይሁን። እነሆ በምትመጣበት ጊዜ ጌታ ሆይ በፊትህ ተሰብስበው ከሚጠብቁህ ጋራ እንድንሆን እድል ፈንታችንን አድርግልን። በመንፈስ ቅዱስ አማካኝነት ደግሞ በዓይናችን እንድናይ ትርዳን፣ አግዘን፣ አጽናን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሰንበት።
አሜን አሜን አሜን። እግዚአብሔር ባርክሽ። ፍሬ ህይወት ጸጋውን ያብዛልሽ። አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን። ለመጣልን ምክር ሁሉ ክብር ሁሉ ለእርሱ ይሁን። ምክሩን ሰምተን እንደ እሱ ፈቃድ መመላለስ እንድንችል እግዚአብሔር አምላክ ይርዳን። ተጨማሪ ሀሳብ በመስጠትም የተባበራችሁት ሁሉ ጌታ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ሁላችሁም እንኳን ሰላም መጣችሁ ለሻሎም ቴሌኮንፈረንስ። ይቅርታ እንግዲህ ጊዜ ስለሚወስደን እኔም ቸርች ቤተክርስቲያን መሄድም ስላለብኝ ወደ ቀጥታ ወደ ፕሮግራማችን ነው የምንሄደው። ዛሬ በቃል የሚያገለግለን ወንድማችን አደራጀው ነው። አሁን አምላካችን አመስግኑት የሚለውን ወንድማችን ጋሻው ታከለ ይዘምርልናል። ከዛ በፊት ሪኮርድ የሚሆነው ቁጥራችን 7379 ነው። ወንድማችን ጋሻው እግዚአብሔርን አመስግኑ የሚለውን ከዘመረልን በኋላ ወንድማችን አደራጀውን እያየሁት አይደለም።
ልደውልለት።
እሺ
እሺ።
ሲስተር ባንቺ አምላክ አለሽ፣ ዘምሪልን። ከጊዜ ልዘምሪልን ትችያለሽ?
እኔ ልዘምር።
እሺ። ሚንቶርክ አድርጌዋለሁ።
እሺ እንዘምር።
አምላካችን አመስግኑ፣ በምድር ያላችሁ ሁሉ፣ የሰማይ ሰራዊት ደግሞ ስላሴንም አወድሱ
አሜን። ወንድማችን አደራጀው ገብቷል። ጸሎት አድርግልን።
እሺ እንጸልይ። በሰማይና በምድር ሙሉ ስልጣን ያለ ጻድቅ አምላክ እግዚአብሔር አባታችን፣ ስለዚህ ሰዓትና ስለዚህ ጊዜ በልጅ በኢየሱስ ስም እናመሰግናለን። አቤቱ የሕይወት ቃል ያለህ ኢየሱስ በመካከላችን በመገኘት እንድታስተምረን ቆይታችን በስምህ እንድትባርከው አንተ ራስህ በመካከላችን ከመገኘት የተነሳ የእግዚአብሔር ክብር በእኛ ችን ካልቀረ መንፈስ ቅዱስ በእኛ መካከል ሥራ እንድትጀምር አቤቱ የእግዚአብሔር ሥርዓት በእኛ መካከል እንዲሆን እንጸልያለን። ሥጋና ደም ጸጥ ይበል። ቆይታችን አንተ ባርክ። በክብር ተገናኘን በልጅ በኢየሱስ ስም አሜን።
አሜን አሜን። እግዚአብሔር ባርክ። ከዚህ ቀጥሎ የስጦታ ጥፍና ጸሎት ይደረግልናል። ስጦታ አስራት ሻሎም ትቀበላለች። አስራት ወደ ምናመልክበት ቤተ ክርስቲያን እንመልሳለን። ስጦታ ግን ሻሎም ትቀበላለች። ለሻሎም መስጠት ይቻላል። ጥቅስና ጸሎት የምታደርግልን እህታችን ዘመና የተረፈ ነች። ጌታ ይባርክሽ።
አሜን። መልካም ሰንበት። ለዛሬ ጠዋት ጥቅስ የማነበው የሚገኘው የሐዋርያት ሥራ ምዕራፍ 20 ከቁጥር 34 እና 35 አነባለሁ። እነዚህ እጆች የሚያስፈልገኝን ነገር ለእኔና ከእኔ ጋር ላሉት እንዳገለግሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብዙ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳያችኋለሁ ይላል እግዚአብሔር አምላክ። እኛንም ደግሞ መርዳትን እንድንችል ልባችን እግዚአብሔር ያራራ። እንጸልይ። እግዚአብሔር አምላካችን አባታችን ተመስገን፣ እናመሰግንሃለን። ጥበቃህና ቸርነትህ በስቶልን ደግሞ በዚህ በሰንበት ቀን በዚህ መስመር ተገናኝተን አንተን እያመለክን ስላለ እጅግ እናመሰግንሃለን። ጤናችን ሰጥተህን፣ ጉልበታችን ሰጥተህን፣ ሰርተን ደግሞ ለህይወታችን የሚያስፈልገውን ነገር ማግኘት ስለቻል አባታችን እና አምላካችን ለሌሎች ደግሞ ማገልገል እንዳለብን፣ መስጠት እንዳለብን፣ ለአንተም ስራ እንዲሁ መተባበር እንዳለብን ሁሌ በቃለህ ታስተምረናለህ። አባቶ የምንሰበስበው ሁሉ በዚህ ምድር ጠፊና ረጋፊ እንደሆነ ጌታ ሆይ ሁላችን እናውቃለን። ስለዚህ በስራ መተባበር እንድንችል አንተ እንድትረዳን አባቶ ሆይ ለእኛ የተሰጠን ኃላፊነት እንዳለ ታስተምረናለህ። ለሌሎችም ደግሞ ከኛ እነሱ ችግር ላይ ያሉ በጸሎትም በገንዘብም ሆነ በተቻለን ሁሉ መርዳት እንድንችል አንተ እንድትረዳን ስለነበረን የሰንበት ትምህርት ውይይት ተመስገን፣ እናመሰግንሃለን እያስተማርከን ስላለ። ቀሪውን ፕሮግራም ደግሞ አንተ ባርክልን፣ አገልጋዮች ሁሉ ባርክ። ጸሎታችን ስለምትሰማን ተመስገን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባርክሽ፣ ዘመና የጸጋውን ያብዛልሽ፣ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን። እሺ፣ ከዚህ ቀጥሎ የሰንበት ትምህርት ጥቅሱ የሚገኘው ኤርሚያስ 20 ቁጥር 9 ነው። አነባዋለሁ። ኤርሚያስ 20 ቁጥር 9 እንዲህ ይላል፣ እኔም የእግዚአብሔርን ስም አላነሳም ከእንግዲህ ወዲህም በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድድ እሳት ያለ በልቤ ሆነብኝ፣ ደከምኩ መሸከምም አልቻልኩም ይላል። በዚህ እግዚአብሔር አምላክ ያነበብነው ይባርክ። ከዚህ ቀጥሎ መዝሙር 144 በድሮ ወንድማችን ጋሻው ታከለ ይዘምርልና እንኳን ደህና መጣ ጊዜውን ላንተ ሰጣለሁ።
እሺ መዝሙር 144 ለዘመር የርሱን ፍቅር ይላል። ለዘመር የርሱን ፍቅር ለዘመር ለወዳጅ ሰማይ ደኔ ለቆ በመስቀል ላይ ለሞተ ለዘመር የርሱን ፍቅር ሳላቋር በልቤ ውስጥ ሞተልኝ ሊያድነኝ ስለ ፍቅሩ ልዘምር። አንድምባ አይኔ ሳይወርድ የርሱምባ ለእኔ ፈሷል። አንድም ጸሎት ሳልጸልይ ስለ እኔ ጸለየልኝ ልዘምር የእርሱን ፍቅር ሳላቋርጥ በልቤ ውስጥ ሞተልኝ ሊያድነኝ ስለ ፍቅሩ ልዘምር። የአምላክን ፍቅር ጥልቀት ፍጡር ሊያውቀው አይችልም የተቆ ረአጢአቴን እንደ በረዳ ነሳው ልዘምር የእርሱን ፍቅር ሳላቋር በልቤ ውስጥ ሞተልኝ ሊያድነኝ ስለ ፍቅሩ ልዘምር። የዋልሁ ለሳይኖረኝ እንዴት ፍቅሩን አደለኝ አምላኬ ልቤን ግዛው ፍቅሬን ለመግለጽ እርዳኝ ለዘምር የእርሱን ፍቅር ሳላቋርጥ በልቤ ውስጥ ሞተልኝ ሊያድነኝ ስለ ፍቅሩ ልዘምር። ተባረኩ።
አሜን አሜን አሜን። እግዚአብሔር ባርክ ወንድም ጋሻ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። ክብር ሁሉ ለእርሱ ይሁን። እሺ አሁን ወደ እግዚአብሔር ቃል እንሄዳለን። ቃል ይዞልን የሚመጣው ወንድማችን አደራጅ አወቀ ነው። እንኳን ደህና መጣ ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
አሜን። እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛችሁ ያብዛላችሁ። ያገለገላችሁ ሁሉ ጌታ ዘመናችሁን ይባርክ። ዛሬ በዚህ ሰዓት ደግሞ እንድንገናኝ የወደደው እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሐሙስ ዕለት የነበራችሁ ተከታታይ ትምህርት እንደሚኖር ተናግሬያለሁ። ዛሬም ከዛ የቀጠለው እንደምቀጥል የአገልግሎት ርዕሳችን የምስክርነት እሳት የሚል ርዕስ ነው። ዛሬ ከእናንተ ጋር የምናየው ቅድም እንደተነበበው መግቢያ ጥቅሳችን በመነሳት እቀጥላለሁ። ትንቢተ ኤርምያስ ምዕራፍ 20 ቁጥር 9 ላይ እንደዚህ ይላል፣ ነገር ግን ከእንግዲህ የእርሱን ስም አላነሳም በስሙም አልናገርም ብል ቃሉ በልቤ እንደ እሳት በአጥንቴ ውስጥም እንደ ረመጥ ሆነብኝ። አፍኜ መያዝ አቃተኝ፣ ጨርሶ መቋቋም አልቻልኩም ይላል ኤርምያስ። ኤርምያስ ከዚህ በኋላ በአንተ ስም አልናገርም፣ ከዚህ በኋላ መልእክት አላስተላልፍም፣ ከዚህ በኋላ ይህን ቃል አልጠቀምም፣ ያንተን ስም አላነሳም፣ በዚህ ስም መናገር አቆማለሁ ባልኩ ጊዜ በተለየ ሁኔታ ምን ሆነብኝ ይላል። የእርሱን ስም አላነሳም በስሙም አልናገርም ብዬ በቃሉ ግን ቃሉ ግን በልቤ ውስጥ እንደ እሳት ሆነብኝ፣ በአጥንቴ ውስጥም እንደ ረመጥ ሆነብኝ። አፍኝ መያዝ አቃተኝ ጠርቶ መቋቋም አልቻልኩም ይላል። ታዲያ ዛሬ ጥያቄው ወነትኛ በእውነት የክርስቶስ ኢየሱስ ልጆች ስንሆን ምስክሮች ሆነን በሐዋርያት ሥራ ምዕራፍ 1 ቁጥር 8 እና 1 ምስክሮች እንደሆንን መጽሐፍ ቅዱሳችን ይናገራል። ታዲያ በእውነት ዛሬ የምስክርነት ሰዓት አላችሁ ወይ? በእናንተ የደረሰውን ኢየሱስን ለማካፈል በእናንተ ውስጥ ያለውን ኢየሱስን ለመስጠት ጌታ ክርስቶስ ኢየሱስን ለሰዎች ለመመስከር ይህን ጌትነቱን በሰዎች ለማወጅ በዚህ ምስክርነት ውስጥ ሕይወታችሁን በተለየ ሁኔታ ለጌታ ክብር አሳልፎ በመስጠት ምን ያክል ታማኞች ናችሁ? ምን ያክል የምስክርነት ሰዓት አላችሁ? አንዳንድ ነገር ለመግቢያ ያክል እንዲጠቅመን ስለኛ በአሁኑ ዘመን በተለይ በኢትዮጵያ ደረጃ እንግዲህ በውጭ ዓለም ያለውን ብዙ አላስተውልም። ነገር ግን ብዙ ወሬዎች እንሰማለን በውጭም ቢሆን ግን ያን ያክል ያው በአጠቃላይ በጀነራል ኮንፈረንስ ስለሆነ እኛ ቤተክርስቲያን ብዙ ነገሮቻችን ልዩነት የላቸውም። አልፎ አልፎ አንዳንድ ነገሮች ከለሉ በቀር ያ ማለት እያንዳንዱ ሂደቶቹ ከላይ ጀምሮ እስከታች አንድ አይነት ናቸው። ነገር ግን ከምንሰራቸው ስራዎች አንጻር ነው ይያልኩ ያለሁት እና ዛሬ በዚህ ወቅት ወይም በዚህ ዘመን ሰዎች ለምስክርነት ብዙ ነገሮች ይባላል። እንደ ቤተክርስቲያን መስክሩ ይባላል፣ እንመስክር ይባላል፣ ብዙ ነገሮች ይባላል። ነገር ግን ወነት ያ ዝም የማያሰኝ ውስጣችን የሚጎተጉት ነገር አለን ወይ? በቃ አናወራም ብንል እንኳን ማያስቀምጥ ነገር አለን ወይ? ለምሳሌ ምስክርነቶቻችን ዞር ብላችሁ የራሳችሁን ፈትሹ። እንደ ቤተክርስቲያን ግን በብዛት ትራክት ይዘጋጃል፣ ግር አለ ሆይ ተብሎ ይዘጋጃል። ግር ያለው ዓለም ጭራሽ ግር አለ ሆይ የሚባል ነገር ይዘጋጅለታል። እና የሆነ ምንፈልጋት ነገር አለች፣ የሆነች ነገር ሰው እንዲያስተውል ምንፈልጋት ነገር አለ፣ ያችን ፖይንት አንስተን እንናገራለን ወይም ለመናገር እንሞክራለን። ነገር ግን እውነት ስንት ውጤት አመጣ ነው? ስንት ነገር መጣ በዚያ ብለን ስናስብ በጣም አደገኛ ነው። መጽሐፍቶች የትንቢት ጽሑፍ በተለየ ሁኔታ የለንጆይ ጽሑፍ በየትኛውም አቅጣጫ የማይወድቅ የዘመናት ትልቅ ቃል እንደሆነ እናውቃለን ሁላችንም። ያንንም ቢሆን በጣም ጸልየን ካለመስጠታችን የተነሳ ብዙ ሰዎች በየቤታቸው አንዳንዶቹ ወስደው አንዳንዶቹ ደግሞ አይቀበሉትም። በጣም ብዙ ብቻ ጥረቶች ይደረጋል። ግን ወገኖቼ እውነት ምስክርነት የመጽሐፍ ቅዱሱ ዋና የምስክርነት ዋና ፖይንቱ ሱናዌ አንሳት ነው ያ መጽሐፍ ቅዱስ። አሁን ሁላችንም በእውነት እኛ ምስክሮች እንደሆንን መጽሐፍ ቅዱስ እየተናገረ እውነት ህይወታችን ራሱ ምስክር ነው ወይ? ምክንያቱም በብሉይ ኪዳን እንደሰማነው ሄኖክ አካሄዱን በጣም የተሻለ በእግዚአብሔርም በሰው ፊትም መልካም ሰው ስለነበረ እንግዲህ በእቺ ምድር አልመጠነችም ወደ ሰማይ ተወስዷል። አከዳችንን ሰዎች አይተው እኮ እግዚአብሔርን ያከብራሉ። ስለዚህ የምስክርነት ሰዓት ነው ዛሬ የምናየውና ኤርሚያስ ከዚህ የተነሳ ምን አለ? እኔ ከእንግዲህ ወዲህ የርሱን ስም አላነሳም አለ፣ በስሙ አልናገርም ብል ቃሉ በልቤ እንደ ሰዓት በአጥንቴ ውስጥ ደግሞ እንደ ረመጥ ሆነብኝ። ረመጥ ታውቃላችሁ? ረመጥ እጃችሁ በረመጥ ተቃጥሎ ያውቃል ምን ያክል እንደሚያንገበግብ? ኤርሚያስ አልቻልኩም ዝም ማለት አለ። ኤርሚያስ ብዙ ነገር እየተባለ ነው ይሄን ነገር አልናገርም ከዚህ በኋላ በስሙ ምንም ነገር አላደርግም ይለው። ማላገጫውኝ ያለው ሙሉ ማላገጫ ሆንኩ፣ ዘበቱብኝ፣ በተናገርኩ ቁጥር ጮሃለሁ፣ ውከት ጥፋት ብዬ አውጃለሁ። ስለዚህ እግዚአብሔር ቃል ቀኑ ሙሉ ስድብና ነቀፋ አስከተለብኝ። ከዚህ በኋላ ግን በስሙ ምንም አልናገርም ብሎ ኤርሚያስ ለመረጋጋት ሞከረ። ነገር ግን በጣም በሚገርም ሁኔታ እንደዛ ሆኖ አልቀጠለም። እንደዛ ሆኖ አልቀጠለም ወገኖቼ። ኤርሚያስን የሚያቃጥል የእግዚአብሔር እሳት ሊያስቀምጠው አልቻለም። እንደዚህ አይነት እሳት አላችሁ ወይ? የመጨረሻ መልእክት አስተላላፊ ቤተክርስቲያን ናት። አዎ ቤተክርስቲያኗ የመጨረሻው አዋጅ ተናጋሪ ናት። ነገር ግን ዛሬ መነቀፍ አንፈራም ወይ? ዛሬ መተቸት አንፈራም ወይ? ዘባቾች እየዘበቱብን በእውነት እየተሳቀቅን የእግዚአብሔርን ቃል ለማስተላለፍ ዳተኞች ሆነን አልተገኘንም ወይ? እስቲ ራሳችሁን ፈትሹ። ለስንት ሰው መሰከራችሁ? ጌታ ኢየሱስ ክርስቶስን ለስንት ሰው ሰጣችሁት? ያ አዳኝ የሆነውን ማሪ የሆነውን አፍቃሪ የሆነውን የዘላለም ቀንበር ሰባሪ የሆነውን በዘመናት ታሪክ እንቆቅልሽ ፈቺ የሆነውን ጌታ ለስንት ሰው ሰጣችሁት? እሺ ችግር የለም ግዜ የለንም የሚል አባዚ አለ በውጭ ዓለምም በዚህ ባገር ውስጥም በጣም ለወር የሚተርፍ ግዜ ይያለን ግን ግዜ የለንም የሚል በጣም ብዙ ነገር አለ ለሥራ ግዜ ካገኘን ለምንበለው ነገር ለመሯሯጥ ግዜ ካገኘን በዛው በመንሯሯጥበት ታዲያ ጌታ እየተሰነ መስማት ያለባቸው ሰዎች የሉም ወይ ስለ ጌታ ለመናገር ሁነት እድላተን ነው ወይ ነው ፍራት ተጫጭማ ፍራት ይዞን መሞት ፈርተን ነው ወይ መተቸት ፈርተን ነው ይሄ በጣም ሰዓት ያስፈልጋል የማያስቀምጥ እንደውም ያው ብዙ ዝማሬውን ስለማናቀው ነው እንጂ የመረጥኩ ዝማሬ ዝም የማያሰኝ ብዙ ምክንያት አለ የሚል ዝማሬ ነበርና ዝም የማያሰኝ የማያስቀምጥ የማያስበላ የክርስቶስ ፍቅር እንደ ግርሳት ይበላችኋል ወይ ነው የክርስቶስ ፍቅር እንደ ግርሳት እንደው ሲቀርና ለተለት ለሚያስፈልገን ነገር እንደምንሮጥ ሁሉ የሰማዩን ነገር በየለቱ በየቀን ስራችን በየርምጃችን ምን ያክል እናስበዋለን ነው በዛ ውስጥ ካለን እኮ ኃይል ይመጣል የእግዚአብሔር መንፈስ በእኛ ላይ መስራት ይጀምራል ስለዚህ ኤርሚያስ ከዚህ በኋላ ስሙን አላነሳም በቃ የተረፈኝ ስድብ ነው የተረፈኝ ነቀፌታ ነው የተረፈኝ ብዙ ነገር ነው ጾፍ እኮ በቃ ውካት ነው ጥፋት ነው ብያወጭ ነገር ግን በጣም መከራን ያበዛብኝ ስለዚህ በዚህ ስም አልናገርም ባለ ጊዜ ግን እንደረመጥ ሆነብኝ ዛሬ ለኔና ለእናንተ መኛለሁ የእግዚአብሔር መንፈስ ሁላችን ራስ ዲንሳን ይገባን እየቆየን አሜን ልንል እንችላለን አሁን ቃሉ ትንሽ ደስ አይልም አይመችም ጧትና ማታ የማይሰለቸው ስለ ክርስቶስ አውርቶ የማይጠግብ ሲያወራ ደግሞ ቀባት ያለዋት በጣም ያስፈልጋል በዚህ ዘመን የሚናገረው ቃል የማያስተባብር ሁለት ቃል ባፉ የማይወጣ አንድ ወጥ የሆነ አመለካከትና ወጥ የሆነ የህይወት ምራስ ያለው ሰው ያስፈልጋል የሚናገረውና የሚኖረው ተከክል የሆነ ሰው ያስፈልጋል ወገኖች አንድን የኃጢአት ስረኛ ነጥሎ ለመጣት የጽድቅን ክብር በልባችን ለማስቀመጥ እንደዚህ አይነት ነገሮች ያስፈልጋል እስቲ ይህን ሐሳብ በመጨረሻ ለመደምደም እንመለስበታለን ነገር ግን ወደ ሌላ የመጽሐፍ ቅዱስ ክፍል እንሂድ እንደኛ ፈሪ የነበረ እንደኛ በጣም ዳተኛ የነበረ ደግሞ ብዙ ነገሮች በርግጥ ቀልጣፋ የመሰለ ግን ፍራት ያዘው በፍራት ሲኖር የነበረ ነገር ግን መንፈስ ቅዱስ ከመጣ በኋላ በታላቅ ኃይል ምስክርነት የሰጠን ሰው እንመልከት በነገራችን ላይ ቤተክርስቲያን በተለያየ ጊዜና በተለያየ ሰዓት በጣም ብዙ ባለራዎች አለኛ ቤተክርስቲያን በነገራችን ላይ በጣም የኛ ቤተክርስቲያን በብዙ ነገር ሙሉ ናት ነገር ግን ብዙም ይጎለን ነገር ደግሞ አለ ስም ደግሞ ምንድነው ብለን ካሰብን አሁን የመለው አባላት ተሳትፎ በየትኛው ማጣጫ ነው የነበረው አንድ ነፍስ ለእግዚአብሔር ተብሎ በጣም ብዙ ቀስቀሳዎች ነበሩ በአገር ውስጥም በአገር ውጭም እና እነዚህ ነገሮች ምን ያክል አንድ ነፍስ ለጌታ መጣናል ብለን ምን ጠይቅ እንኳን በጣም ከባድ ነገር ግን የእግዚአብሔር መንፈስ በሰዎች ላይ ሥራ ሲሰራ እሳቱ ሲመጣ ግን አንድ ነፍስ ብለን ሲጀመር ማቀዳችን በጣም ውርደት ነው አንድ ነፍስ አንድ ጌታን ማሳነስ ነው ጌታ ከዚያ በላይ ታላቅ እኛን ተማምኖ አይደለም የጠራን ራሱን ተማምኖ ነው የጠራን ስለዚህ በደንብ ዛሬ ማስተዋል ያለብን ነገር በሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል በዚያን ጊዜ ጴጥሮስ ከ11ዱ ጋር ተነስቶ ቆመ ድምጹን ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ እናንተ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ይሄንን አንድ ነገር ወቁ በጥሞና አዳምጧል አሁን ጴጥሮስ አዳም በጣም ስሙ እዚህ ጋር ተነስተ ቆመ ለሕዝቡ እንደዚህ ተናገረ የይሁዳ ሰዎች ወይ በኢየሩሳሌም የምትኖሩ ሁሉ ይሄንን አንድ ነገር ወቁ በጥሞና አዳምጧል ጊዜው ገና በጧት ምክንያቱም እነዚህ ሰዎች ጎሽ ሰክረዋል የበቃ ያልፈላ ወይ ነጠጅ ጠጥተዋል ይያሏቸው ስለነበረ ያፈዙባቸው ስለነበረ ከዚያ መካከል ግን ጴጥሮስ ብልጭሎ አላስቀመጠው ያለው የእግዚአብሔር ሰዓት በስለይ ሲቀጣጥል ጴጥሮስ እኮ ታውቃላችሁ በገረድ ፊት እኮ ኢየሱስ ጋር ቆይታል ንግግር ኢየሱስን ይመስላል ሲባል አይ ኢየሱስን አላውቀውም ያለ ጴጥሮስ ነገር ግን ብድግ ብሎ ቆመ አዳምጡ በጥሞና አዳምጧል እናንተ እንደምትሉት አይደለም ጊዜው ገና ጧት ነው የሚሰከርበት ሰዓት አይደለም ብዙ ሰዎች እንግዲህ አንደኛ የሚጠጡ ሰዎች አይታችሁ ከሆነ አርፈደው ነው የሚነሱ ከመኝታቸው መጠጡን የሚጠጡት ከረፈደ ምናም በኋላ ነው ቀጥለው ነው የሚጠጡት ከዛ በጣም የሚተላለፋቸው ወደ ከሰዓት ነው ስለዚህ ምንድነው አላችሁ ገና እኮ ጊዜው ጧት 3 ሰዓት ስለሆነ እናንተ እንደምትሉት እንደምታስቡት እነዚህ ሰዎች አልሰከሩም። ነገር ግን በነብዩ ዩኤል የተነገረ አንድ ትንቢት አለ። እሱ ትንቢት ተፈጽሞ ነው አላችሁ። የትኛው ትንቢት ስንል መጽሐፍ ቅዱሳችን እንደዚህ ይላል፣ እግዚአብሔር እንዲህ ይላል፣ በመጨረሻ ቀን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። በስጋ ለባሽ ሁሉ ላይ የሚለውን በደንብ አስመሩ። በስጋ ለባሽ ሁሉ ላይ በመጨረሻው ቀን አፈሳለሁ። ወንዶችና ሴት ልጆች ትንቢት ይናገራሉ፣ ጎልማሶች ራእይ ያያሉ፣ ሽማግሌዎች ህልም ያልማሉ። በደንብ ይህን አስተውሉ። ዛሬ አሁን በእውነት ለራሳችን የሚሆን ለጎረቤት የሚሆን ለጓደኛ የሚሆን ለቤተ ክርስቲያን የሚሆን ህልም ማለም እኮ አሁን ቀርቷል። ቅዠት ነው ህልም ሁሉ። ስለዚህ ምንድን ነው ወንዶች ሴት ልጆች ትንቢት ይናገራሉ። እውነት አሁን ትንቢት መናገር ተከልክሏል ወይ? በሌን ጆይት ብቻ የቀረ ነው ወይ? ብዙ ነገሮች መምጣት ካስፈለገ እግዚአብሔር ያስነሳል ብለን አንዳንድ ጊዜ መልስ እንሰጣለን። ይህ በጣም ያስቀኛል። መቼ የተዘጋጀ ነው የእግዚአብሔር መንፈስ ይስራ በኛ ውስጥ? ብዙ የሞላ ነገር አለ እኮ መውጣት ያለበት። ብዙ ብዙ የተደረሰ ነገር እኮ አለ በህይወታችን ውስጥ። በጣም ተሰግስጎ እኮ ለመንፈስ ቅዱስ ስራ አልመች ያለ ነገር አለ። እሱ ነገር ካልወጣ በቀር በእኛ ውስጥ እኮ መንፈስ ቅዱስ ስራ መስራት አይችልም። ስለዚህ የእግዚአብሔር መንፈስ ሁል ጊዜ እንደወደደ እንዲሰራ ሰዎች ልባቸውን ከፍቶ መስጠት ያስፈልጋቸዋል። ስለዚህ ወንዶችና ሴት ልጆችም ትንቢት ይናገራሉ፣ ጎልማሶች ደግሞ ራእይ ያያሉ፣ ሽማግሌዎችንም ያልማሉ አለ መጽሐፍ ቅዱስ። አሁን በጣም ፈትሹ ያላችሁበትን ቤተ ክርስቲያን የእናንተን ህይወት ራሱ። ሌላ ቦታ ምናምን አትሄዱ፣ ቄሱ ምናምን ፓስተሩ ምናምን አይታያችሁ። ሁላችን አገልጋዮች ፓስተሮች ነን። ምክንያቱም የምንለያየው ስነ ስርዓት በማስፈጸምና ስነ ስርዓት ደግሞ ማስፈጸም የማንችል ሰዎች እንኖራለን እንጂ ሁላችንም አገልጋዮች ነን። በሰማይ መንግስት ስራ ውስጥ በመከሩ ስራ ውስጥ ተሹመናል፣ ሰራተኛዎች ነን። አይመለከተኝም የሚል ሰው የለም። ሁላችንም የመንግስቱ ሰራተኞች ነን። መከሩ ደግሞ ደርሶ እየፈሰሰ ነው። ስለዚህ እሳት ያስፈልጋል። በቃ የሚባላ እሳት የማያስቀምጥ እሳት ያስፈልጋል ነው። በዚያን ጊዜ በወንዶችና በሴት አገልጋዮች ላይ መንፈሴን አፈሳለሁ፣ እነርሱ ትንቢት ይናገራሉ፣ በላይ በሰማይ ድንቅ ነገሮችን አሳያለሁ፣ በታች በምድር ምልክቶችን እሰጣለሁ፣ ደመና ሲያት የጭስ ጭጋግም ይሆናል። ታላቅና የከበረው የሆነው የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ግን ይድናል አለ መጽሐፍ ቅዱስ። ስለዚህ በወገኖች ራሳችሁን እስቲ ዘወር ብላችሁ ተመልከቱ። ከዛ ቁጥር 22 እንደዚህ ይለናል መጽሐፍ፣ የእስራኤል ሰዎች ወይ ይህንን ቃል ስሙ አለ ጴጥሮስ። ይህን ቃል ስሙ። ከዚያ ከብሉይ ኪዳን ነው ከዩኤል መጽሐፍ ጠቅሶ የሚነግራቸው። ይህን ቃል ስሙ ይላቸዋል ጴጥሮስ። ይህን ቃል አዳምጡ አዳምጡ። በነገራችን ላይ አሁን ጴጥሮስ የቆመውን ጴጥሮስ እሳት ያለበትን ጴጥሮስ መቋቋም የሚችል ኃይለኛ የለም። ለምሳሌ ምስክርነትን ስናስብ ፍርሃት የሚመጣ ለምንድን ነው? መመታት ስላለ፣ መተቸት ስላለ፣ መገረፍ ስላለ። ለምሳሌ እኔ አሁን በጣም እየሮጥኩ ነው ወደ ቤቴ የገባው የቦርድ ስብሰባ ስለነበር። አንድ የስብሰባ አጀንዳ ምስክርነት ነው። እንዴት እንውጣ? እንዲህ ቢያረጉነስ? እንዲህ ብንሆንስ? በቃ ፍርሃት፣ ድንጋጤ፣ ለመኖር መጓጓት ለማያጓጓ ዓለም ለመኖር መጓጓት። ይሄ ከምን መጣ ስትሉ አንድ ኃይል ውስጣችን ያስፈልጋል። አንድ ኃይል ውስጣችን ያስፈልጋል። የምንናገረውን ቃል በስልጣን እንድንናገር የመንፈስ ቅዱስ ኃይል እሳቱ ያስፈልገናል። ስለዚህ ይህን ቃል በደንብ አዳምጡ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅን፣ ነገሮችን፣ ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። ስለዚህ እግዚአብሔር በጥንት ውሳኔና በቀድሞ እውቀቱ ይህንን ስሙ አሳልፎ በእጃችሁ ሰጣችሁ። እናንተ በክፉ ሰዎች እጅ ሰቀላችሁት፣ ገደላችሁት። በጣም ይገርማል። እናንተን የሰቀላችሁት ብሎ መመስከር ከባድ ነው። ሰቃዮችን፣ ያሳደዱትን፣ ኢየሱስ ላይ በጣም ብዙ ነገር ያደረጉትን አካላት ሰቀላችሁት፣ አሳደዳችሁት ብሎ መመስከር እሳት ያስፈልገዋል። በዚህ በጠላት ባድማ ውስጥ ሆሞ ይህን ስልጣን ያለው ቃል መናገር ስናወራው በጣም ቀላል፣ አሁን አደራጀው ሲናገረው በጣም ቀላል። ግን የእግዚአብሔር እሳት ግን ያስፈልገዋል። ያኔ ቀላል ይሆናል። ያኔ እኛ እንሞታለን፣ ኢየሱስ በእኛ ህይወት ይዘራል። እሱ በእኛ መኖር ስለሚጀምር እሱ መኖር ይጀምራል። በእኛ ውስጥ መኖር ስለሚጀምር እሱ ነው የሚኖረው፣ እኛ እንሞታለን። ያኔ ነው ትክክለኛው ምስክርነት መስጠት የምንችለው። ስለዚህ እንዲህና ያረጋችሁት አሳልፋችሁ በእጃችሁ ሰጣችሁት እናንተ በክፉ ሰዎች እጅ ሰቀላችሁት ገደላችሁት እግዚአብሔር ግን አለ እግዚአብሔር ግን የሞትን ጣር አስወግዶ አስነሳው ሞት ሊያስቀረው አልቻለምና አለ ክብር ለእግዚአብሔር ይሁን ይህ ትልቅ ምስክርነት ነው ዓለማትን የሚያናውጥ በዓለማት ላይ የሚሽከረከረውን የጠላትን ኃይል የሚመታ የእግዚአብሔር ኃይልና ስልጣን ያለው የመንፈስ ቅዱስ ጉልበት ያስፈልገናል እኛ አድቬንቲስቶች ይሄ መንፈስ እስካልመጣና በእኛ ልብ ውስጥ ስራ መጀመር እስካልፈቀድን ድረስ በሕይወታችን ለውጥ አይመጣም ምናልባትም በምኞት ነው የምንኖረው አንዳንዶቻችን ምናልባትም አንዳንዶቻችን እያቀድን እድሜያችን ደርሶ ለመሞት ተቃርበን ሊሆን ይችላል ግልንገራችሁ ዛሬም ቢሆን እድላል በብዙ መንገድ ወንጀልን መስራት እንችላለን አሁን ላይ በጣም ቴክኖሎጂው በጣም ምቹ ነው ለመልካም ነገር ከተጠቀምነው ብዙ አማራጮች አሉ ወንጀልን ለመስራት ወንጀል የሚሰሩ ሰዓት ያለባቸውን ሰዎች በመጠቀም በብዙ ነገሮች ወንጀልን መስራት እንችላለን እኛ መሄድ በማንችልበት ሁኔታ ውስጥ የሚምዘገዘጉ ሰዎችንም በጸሎት እንዲምዘገዘጉ ማድረግ መጸለይ እንችላለን ስለዚህ ይህን ነገር በደንብ ስሙ አለ በደንብ አስተውሉ መስማት አለባችሁ አለ ጴጥሮስ መስማት አለባችሁ ስለዚህ የሞትን ጣር አስወግዶ አስነሳው ሞት ሊያስቀረው አልቻለም አለ የኛ ጌታ ሞት ይዞ ያላስቀረው ጌታ ነው ስለዚህ ከሞት ባሻገር ሕይወት ሰጪ ኢየሱስን ይዘን ነው ምንፈራው ይሄን ምናገረው አደረጃው በነገራችን ላይ በጣም አሁን ፍራት ያለበት አደረጃው ከዚህ መውጣት ግን የሚፈልግ ሰው ነው ብቻ አሉ ግን በቃ እነሱ ይሄን ይሄ ሰዓት ያስፈልጋና እንደ ኤርሚያስ ማስቀመጥ የሚበላ ነገር ያስፈልጋናል ዳዊትም ስለርሱ እንዲህ ይላል ጌታ ሁልጊዜ በፊት ያየዋለሁ እርሱ በቀኝ ነውና ከቶ አልወጣውም አለ ዳዊት በጣም ይገርማ እነዚህ የሚያገለግሉ ሰዎች ክብራቸውን እያዩ ነው የሚያገለግሉ ለምሳሌ ስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ስታነቡ ስጢፋኖስ በድንጋይ እየወገሩት የሚያደርጉትን አያውቁምና ይቀርበላቸው ብሎ የጸለየው ሰማይ ተከፍቶ እያየ ስለነበረ ነው እነሱ ያሳዝኑ ስለነበር አልፎ እሱ ሂዷል ስለዚህ እነሱ ነው የሚያሳስቡት የነሱ የዘላለም ሞት ነው እንጂ የሚያሳስበው የሱ አሁን የሚሞተው ሞት አይደለም እንቅልፍ አይደለም የሚያሳስበው ስለዚህ ምን አለ ዳዊት ደግሞ ጌታን ሁልጊዜ በፊት ያየዋል በእውነት ጌታን ታዩታላችሁ እያያችሁት ነው ክርስትናችሁን ፈትሹ በነገራ ብዙ አመት አድቬንት በመሆን የሚመጣ ለውጥ የለም የሚመጣው ኢየሱስ በልባችን ስራ መስራት ይጀምር ብቻ ነው ለመንፈስ ቅዱስ ልባችን ክፍት ስናደርግ ነው ወገኖቼ ዘመን እኮ አለቀ ብዙ ነገር እየተናገርን እኮ ነገሮች እየተደመደሙ ነው ትንቢት እየተፈጸመ ነው ትንቢቱን በእውነት ይሄ ነው ያልነ እየተነተን ነው ነገር ግን ስለ ክርስቶስ አንናገር ቀኑ እየመሸ ነው ይሄ ሰዓት በጣም እኔ የምመኘው ፈልገዋለሁ እናንተም እንደምትመኙ ተስፋ አረጋለሁ ስለዚህ ምን አለ እርሱ በቀኝ ነው ማን ያ ፊት ለፊት የማየው ጌታ በቀኝ ነው መቼ ሁሉ ጊዜ አለ ዳዊት ሁሉ ጊዜ እግዚአብሔር በፊት ያየዋለሁ እንዴት አይነት የተባረከ ሰው ነው በርሱ በቀኝ ነውና ከቶ አልታወክም የሚያሳውከኝ ነገር የለም ሁሉ ጊዜ እሱ ከኔ ጋር ነው ወነት ዳዊት አልፈራ ወነት ዳዊት ብዙ ነገር አልገጠመውም በህይወቱ በጣም ገጥሞታል ግን እግዚአብሔር ነው ያለው ፊለፊት ያየዋለሁ አልታወክም አልጨነቅም አለ ስለዚህ ልቤ ደስ አለው አንደበቴ ማስተያየት አደረገ ስጋዬም በተስፋ ይኖራል ነፍሴን በሲኦል አትታወክምና ቅዱስም መመስበስን እንዳይ አታደርግምን ይላል ስለዚህ የህይወትን መንገድ እንዳውቅ አደረከኝ በፊትህም ሐሴት ትሞላለህ ብሎ ተናገረ ከዛ ምን አለ ጴጥሮስ ወንድሞች ሆይ ከቀደሙት አባቶች ዳዊት ሙቶ እንደተቀበረ መቃብሩም በተለየ ሁኔታ በዚያ መካከል እንደሚገኝ በድፍረት መናገር ይችላሉ ካለ በኋላ የምሰከርክነት ከፈጠው በኋላ በጣም ወደምፈልገው ክፍል መሄድ ፈልጋለሁ ማለት ፈልጋለሁ ቁጥር 31 ላይ ይህንን አስቀድሞ በማየቱ በርሱ በሲኦል እንደማይቀበርና ስጋውም እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ ይህም ኢየሱስ እግዚአብሔር ከሞት አስነሳው እኛም ሁላችን ለዚህ መሰክሮች ነን አለ ስለዚህ በእግዚአብሔር ቀኝ ከፍ ካለ በኋላ የመንፈስ ቅዱስ ተስፋ ካብ ተቀብሎ አሁን የምታዩትና የምትሰሙትን አፈሰሰው አሁን የምታዩትና የምትሰሙትን አፈሰሰው ምክንያቱም እነዚህ ሰዎች ጌታ ያናገራቸው ስለነበር ሰካራም ሆነዋል ይያሏቸው ስለነበረ ብዙ ነገሮች ይያሏቸው ስለነበረ ብዙ ተብራት እየተሰራ ስለነበረ አሁን የምታዩትን አፈሰሰው አለ። አፈሰሰው ዳዊትም ወደ ሰማያት አልወጣም እርሱም ራሱ ግን እንዲህ ብሏል ጌታ ጌታ ጌታዬን ጣላቶችን ለግሪ መረገጫ አስያደርግ ድረስ በቀኝ ተቀመጥ አለው ይላል ቁጥር 36 እንግዲህ እግዚአብሔርን እናንተ የሰቀላችሁት ኢየሱስ ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይረዳ ይረዳ ይሄንንም በስሙ በሰሙ ጊዜ ልባቸው እጅግ ተነከለ በጣም ደስ የሚለው ነገር እዚህ ጋር እንግዲህ እግዚአብሔር ይሄን እናንተ የሰቀላችሁትን ኢየሱስን ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይረዳ አለ ጴጥሮስ ይረዳ መረዳት አለባችኋል ተረዱ መረዳት ያስፈልጋል አለ ስለዚህ ይሄን በተናገረ ጊዜ ህዝቡ ይሄን በሰሙ ጊዜ ልባቸው እጅግ ተነካ ይላል እግዚአብሔር የተመሰገነ ልባቸው ተነካ ልባቸው ውስጥ አለፈ መልእክቱ ወደ ልባቸው ኃይል ተላለፈ ወደ ልባቸው ስልጣን ተላለፈ ወደ ልባቸው የእግዚአብሔር ኃይል አለፈና ጌታ በተለየው ኔታ በሰራው ሥራ ላይ ሲተረክ ልባቸው ተነካ ይላል ወገኖቼ ዛሬ በእውነት ልብ የሚነካ የእግዚአብሔር ቃል ኃይል ያለው ቃል ያስፈልጋል ለዛ ቆኖ ቃሉን ላከፈውታቸው ወደ ከመከራ ማዳናቸው የሚለው የእግዚአብሔር ቃል የሚፈውስ የሚጠግን የሚዳስስ ነው ዝም ብሎ የሚመለስ አይደለም ለዛ ነው ቃሌ ዝም ብሎ ወደኔ አይመለስም ዝም ብሎ የሚመጣ አይደለም የሚለው ከዚህ የተነሳ ነው ስለዚህ ምን አለ ይሄን ቃል በተናገረ ጊዜ ልባቸው ተነካ እጅግ ተነካ ነው የሚል እንደው በሰሙ ጊዜ ልባቸው እጅግ ተነካ ጴጥሮስና ሌሎች ሐዋርያትን ወንድሞች ወይ ታዲያ ምን እናድርግ አሏቸው በጣም ይገርመኛል ይሄ ነገር አሁን ጴጥሮስ ይሄን ቃል ተናገረ እንጂ በቃ እናንተ መጠመቅ ነው ያለባችሁ እንዲህ ማለት ነው ያለባችሁ ከሚለው ቀድመው እነዚህ ሰዎች ምን አሉ ምን እናድርግ ነው የሚሻል እንዴ ነው እንዴ በቃል ገባን ነበር አሁን ግን ልባችን ተነክቷል እንደዚህ አይነት ምስክርነት በዚህ ዘመን ያስፈልጋል ኃይል ያለው የእግዚአብሔርን ቃል በስልጣን የሚናገር ገና ከብሉይ ኪዳን ጀምሮ የተነገሩት ትንቢቶችን እየተነተነ የተፈጸሙት ትንቢቶችን ያረጋገጠ ኢየሱስ የከፈለውን ዋጋ ያረጋገጠ ማን ምን ላይ እንዳለ ያረጋገጠ በድፍረት የሚናገር በመንፈስ ቅዱስ ሰዓት የተከታተለ ራስን የገደለ ስጋውን የገደለ ሰው በጣም ያስፈልጋል ምሪቱ ይችን ትፈልጋል በጣም ከጸለይን አይቀር የሳት እንዲመጣ መጸለይ ያስፈልገናል ምንም ብዙ አመት ማገልገል ዋስትና አይደለም ልንገራችሁ ምንም ዋስትና አይደለም ጴጥሮስ ሌሎች ሐዋርያትም ወንድሞች ወይ ታዲያ ምን እናድርግ አሏቸው ይላል ምን እናድርግ ነው ታዲያ የሚሻለው በጣም በነገራችን የእግዚአብሔር መንፈስ ሲመጣ አንዱ መለየው የሚሰሙ ሰዎች ታዲያ ምን እናድርግ ይሻላል ነው የሚሉ በቃ እጅ ሰጥተናል ነው የሚሉ ኢየሱስም ሲሰብክ አይታችሁ ከሆነ ምን እናድርግ ይሻላል ነው የሚሉ እነዚህ ደቀ መዛሙርቱም ደግሞ ሲያስተምሩ ሁለት ሄደው በሰበኩበትም እነ ፊልጶስንም ሄዳችሁ ስታዩ ምናምን ስትመለከቱ ምንድነው ታዲያ ምን እናድርግ ይሻላል ነው የሚሏቸው ምን እናደርግ ይሻላል ኢትዮጵያ ጃንደረባን ስትመለከቱ በቃ ትምርቱን አስተማረው ከዛ በኋላ ግን ውሃ ባየ ጊዜ እንዳልተጠመቅ ማን ይከለክለኛል አሁን ተጠመቅ አትጠመቅ ንስሐ ግባ አትግባ ብዙ ሳንታገል ነገር ግን ሰዎች የልብ ፍቃድ ይሰጣሉ ወገኖቼ መንፈስ እንዲመጣ እንጸልይ የእግዚአብሔር መንፈስ በዚህ ቤተክርስቲያን ላይ ስንል በእኛ ላይ ማለታችን ቤተክርስቲያን እኛ ስለሆነ ህንጻው አይደለም ከዛ ጴጥሮስ እንዲህ ሲሉት በዚህ ሁኔታ ውስጥ የእግዚአብሔር ሰዓት ያስቀመጠውን ሐሳብ ተገለጠ። ጴጥሮስ እንዲህ አላቸው ንስሐ ግቡ ኃጢአታችሁ እንዲሰረይላችሁ አላቸው። ምክንያቱም የኃጢአት ስርየት ያስፈልጋችኋል። እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ይኸው መጀመሪያ የጌታ መሆን ያስፈልጋችኋል። ይቀጥል ነው የመንፈስ ቅዱስ ስጦታ ምታገኙት አላችሁ። ወነተኛ ዛሬ ራሳችን መፈተሽ ያስፈልጋል። ሁላችን ዛሬ እዚህ ምን ሰማ ሰዎች የተጠመቀልን ሆን ይችላል። ደግሞም የተጠመቀን ሰዎች እንደሆነን አስባል። በጌታ በኢየሱስን ተጠመቁ ከዛ በኋላ የመንፈስ ቅዱስ ስጦታ ተቀበላላችሁ። አንዳንዱ ሰው ምንም የቆስጦታ የናላውቆም ምንም ስጦታ የለኝም የሚል ሰው አለ። በጣም ያለ ስጦታ ግን ወደዚህ ምድር የመጣ ሰው እንደሌለ ኤለንጆይት በጣም በጽሑፏ አበክራ ትናገራለች። ሁሉም ሰው ጌታን የሚያገለግልበት አገልግሎት አለው ትላለች። አገልግሎት መክሊት አለ፣ ስጦታ አለው። ያንን ነግዶ ማትረፍ በዚያ ነገር ላይ ሌትና ቀን ለመስራት መትጋት ነው እንጂ የሚያስፈልገው። የእግዚአብሔር መንፈስ ያን ይጠቀማል፣ ከዛ ኃይል በዚያ ላይ ያልፋል። ስለዚህ ኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ካለ በኋላ የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችሁ ራሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አላቸው። ለእናንተ ብቻ አይደለም፣ በሩቅ ላሉት፣ ለዚያ ለሚመጡት፣ ገና ለሚመጡት ብሎ ጴጥሮስ አመላከተ። ለእነሱ ሁሉ ነው አለ። ለእነሱ የተስፋ ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችሁን ወደ ራሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አላቸው። በሌላ በብዙ ቃልም እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸውን ጭምር በትክክል አስረግጦ ነገራቸው። ያለምንም ማስተባበያ ነገራቸው እና አስተማራቸው። ዛሬ ወገኖቼ በደንብ ራሳችንን ማየት ያስፈልገናል፣ መመርመር በጣም ያስፈልገናል። ስለዚህ በጣም ማስተዋል ያለብን ብዙ ነገሮች አሉ። እና በጣም ማስተዋል ያስፈልገናል። እያጠቃለልኩ ነው። በሌላ ቃል ከነገራቸው በኋላ አስጠነቀቃቸው። ቃሉን የተቀበሉት ተጠመቁ። በዚያን ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ ይላል። እዚህ ጋር ነው በደንብ መናገር የፈለኩት። በአንድ ጊዜ ስብከት 3000 ሰው ከቁጥራቸው ላይ ተጨመረ። በዚህ ስብከት 3000 አሁን በየቤተ ክርስቲያኖቻችሁ ህሌናችሁን ውሰዱና ምዕመናችሁ ስንት ነው? የምዕመኑ ቁጥር ስንት ነው? ስንት ነፍሳት ተጨምረዋል? እንደው ታውት በአንድ ጊዜ ስብከት ታውት በአመት ስንት ነፍሳት ተጨምረዋል? ነገር ግን በመንፈስ ቅዱስ ኃይል መስራት ሲጀመር እንደዚህ ነው። 3000 ነፍሳት በቁጥራቸው ላይ ተጨመረ። ተጥለቀለቀች፣ ከዛ ቤተ ክርስቲያን ተጥለቀለቀች ነው የሚባለው እንጂ ተጨመረ ብቻ አይደለም የሚባለው። እንደው በዚያ ጾም ተጨመረ አሉት እንጂ 3000 እኮ ማለት አንድ ቤተ ክርስቲያን በላይ ነው። አሁን እዚህ ወልቂጤ እንኳን የኛ ቸርች አሁን በጣም ትልቅ የሚባለው ቁጥር 2 አለ እና በጣም ገፋ ከተባለ 2000 ምናምን ቢደርስ ነው። በእርግጥ አዎ በጣም በዛ ያለ ግን እነዚህ ሰዎች ላይ አንድ ስብከት የተጨመረው ሰው 3000 ያህል ሰዎች በቁጥራቸው ላይ ተጨመረ። ወገኖቼ አንዳንድ ጊዜ ከዋናው ከግንዱ ጋር ስንላቀቅ ወይም ደግሞ ከዚያ ጋር ተላቀን ስራ መስራት ስንጀምር ዝም ብለን ጻፍጻፍ ነው። ጻፍጻፍ ምንም ስር ያልያዘ መሰረት የሌለው ነገር ነው ላይ ነው የምንሯሯጠው እና በጥቃቅን ነገሮች ተጠምደን ትልልቁን ነገር መስራት አቅቶን ታፍረን እንቀራለን። ስለዚህ ወገኖች እግዚአብሔር ባለጸጋ ነው። የእግዚአብሔር መንፈስ ሁልጊዜ ዝግጁ ነው፣ ይሰራል። ዛሬም ይሰራል፣ ወደፊትም ይሰራል፣ ነገም ይሰራል። በእነ ጴጥሮስም ሰርቷል፣ በእኛ ዘመንም ይሰራል። ይሄ እንዲያውም ኤለን ጂ ዋይት ትላለች፣ ይሄ ዘመን የመንፈስ ቅዱስ ዘመን ነው ትላለች። የሚሰራበት ዘመን ነው ይሄ ዘመን በጣም የሚሰራበት፣ ሰው ግራ የተጋባበት፣ እውነትና ውሸት የተደበላለቀበት፣ መለየት ያቃተበት ዘመን ነው። በዚህ ዘመን ብዙ መስራት የሚቻልበት ዘመን ላይ ነው ያለን። ስለዚህ በተረት ተሞልተን በጥቃቅን ነገሮች ተይዘን በወሬ ተጠምደን እንደውም በጣም በሚገርም ሁኔታ ሁለት አድርጎ ሲልካቸው በሉቃስ መጽሐፍ ሂዳችሁ ስታነቡ ሉቃስ ምዕራፍ 10 ላይ ሁለት አድርጎ ላካቸውና መከሩ ብዙ ነው ሰራተኞቹ ጥቂት ናቸውና የመከሩ ጌታ ሰራተኞችን እንዲልክ ከዛ ምን አላቸው? በተኩላዎች መካከል ነው ምልካችሁ አላቸውና ከዛ ያ ብቻ ሳይሆን ለምታገኙት ሰው ራሱ ሰላም አትበሉ፣ በምትሄዱበት ጊዜ ሰላም አትበሉ አላቸው። እና የሰላም ሰው አትሆኑ ማለት አይደለም እያላቸው ያለ በቃ የምታገኙት ሰው ሰላም ባላችሁት ቁጥር በዚያን ዘመን በዚያ ባህል አንድ ሰው ሰላም ካላችሁት በኋላ እንዴት ሰነበት፣ እንዴት ነህ፣ ልጆቹ ምናምን እያላችሁ በጣም ጊዜ ትጨርሳላችሁ። መነጋገር አለ፣ እንትን መቃላት መቀያየር አለ። ስለዚህ ጊዜ ይጨርሳል። ከዚያ የተነሳ ምንድን ነው ዋናው? ወደ ተልኳችሁ ሂዱ። ወደ ተራ ነገር እንዳያስቆማችሁ፣ አልባልታ ነገር እንዳያስቆማችሁ። ታዲያ እኛ ስንት ነገር አስቆሞናል ወገኖቼ? አሁን እኮ ብዙ ነገር ነው ያስቆመን፣ ብዙ ነገር ነው ወደ ተልኳችን እንዳንደርስ አስሮ የያዘን። ስለዚህ ወደ መጀመሪያው ወደ ኤርምያስ ሀሳብ ልመልሳችሁና መልእክቴን በዚህ አጠቃልላለሁ። ኤርምያስ ምዕራፍ 20 ላይ ያለው ሐሳብ በጣም እየደጋገምን ያነበብን ይሄ ሰዓት ወደኛ እንዲመጣ መጸለይ ያለብን። ኤርሚያስ እንደዚህ አለ፣ በጣም ከደረሰበት ስድብና ነቀፌታ የተነሳ ነገር ግን ከእንግዲህ የእርሱን ስም አላነሳ፣ ጭራሽ ስሙን አላነሳ፣ በስሙ አልናገርም ብል ቃሉ በልቤ እንደሳት በአጥንቴ ውስጥም እንደረመጥ ሆነብኝ። አስፍኜ መያዝ አቃተኝ፣ ጨርሶ መቋቋም አልቻልኩም አለ። ስለዚህ የእግዚአብሔር እሳት እንደዚህ ያነቃቃል። ሁላችን የእግዚአብሔር እሳት ያገኘን፣ መንፈስ ቅዱስ እኛን ሁላችን ይቆጣጠርን። የእግዚአብሔር መንፈስ ካላገኘን ድረስ ሁላችንም ለውጥ የምናመጣ ሰዎች አይደለንም። ስለዚህ ወገኖቼ በእግዚአብሔር መንፈስ ሁል ጊዜ እየተሞላን ይህንን የመጨረሻውን ወንጌል ጫፍ ማድረስ እንድንችል እግዚአብሔር ጸጋውን ያብዛልን። ይህን እሳት እግዚአብሔር ሁላችን እንዲሰጠን መጸለይ ያስፈልገናል፣ መትጋት ያስፈልገናል። ሁለት ሁለት ሆነን እየተማከርን መንፈስ ቅዱስ እንዲመራን እየተጋን እየጸለይን በምሬት መውጣት በምሬት መግባት አድርግ አታድርግ ሳይሆን መንፈስ ቅዱስ የሚለንን የምንፈጽምበት ጊዜ ላይ ደርሰናል። ይህን ማድረግ እንድንችል እግዚአብሔር በጸጋ ይርዳን። ጌታ ዘመናችን ይባርክ። ተባረክ።
አሜን፣ አሜን፣ አሜን። እግዚአብሔር ባርክ ወንድም አደራጀው፣ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን። ለመጣልን ምክር ሁሉ ክብር ምስጋና ለእርሱ ይሁን። እኛም የሱን ስራ መስራት እንድንችል እግዚአብሔር አምላክ ይርዳን። እሺ፣ ከዚህ ቀጥሎ አሁንም ወንድማችን ጋሻው ታከለ በዝማሬ ያገለግለናል። ጌታ ይባርክ። ጊዜው እናመሰጣለን።
እሺ፣ መዝሙር 146 ወደድኩህ 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 ጌታ ወደድኩህ አዳኜ ወደድኩህ ጌታዬ ወደድኩህ ወደድኩህ ታላቅ አምላክ ነህ ሕይወትን ሰዋህ እኔን ለማዳን። ደስ አለኝ በመልካም ስራ፣ ደስታዬ አያልፍም እስከ ዘላለም። መዝገቤን ለማየት እናፍቃለሁ ከመላእክቱና ከእርሱ ጋር ልኖር። መድኃኒቴ ኢየሱስ ባንተ ተባረው፣ ተስፋና ሕይወቴ ደስታና ረፍቴ፣ ፍቅር ደስታዬ ነው ስምህ መዝሙሬ፣ ልብና ምላሴን ጸጋህ ያስተምረው።
አሜን፣ አሜን። እግዚአብሔር ባርክ ወንድም ጋሻው ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። ክብር ሁሉ ለእርሱ ይሁን። እሺ፣ ዛሬ ሪኮርድ የሆነ ቁጥራችን 7379 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንትን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት ቤስተን ታይም። ወሩ በገባ በመጀመሪያ እሁድ ቀን የጾምና የጸሎት ጊዜ አለን። ለዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ በጁላይ 1-5 ጀምሮ የሚካሄድ ኮንፈረንስ እየደረሰ ነው። ለሚሄዱት ለዛ ኮንፈረንስ ለሚያዘጋጁት እንጸልይ። እነዚህን ሁሉ የጸሎት አደራዎችን ይዘን ምስጋናዎቻችን ይዘን በእግዚአብሔር ዙፋን ፊት በእምነት እንቀርባለን። ለታመሙት ላዘኑ መጽናናት እንዲሰጥ ልጆቻችን ስለ ልጆቻችን እንጸልያለን። ሌሎችም የተሰጡንን የጸሎት አደራዎችን ይዘን በእግዚአብሔር ዙፋን ፊት በእምነት እንቀርባለን። ወንድማችን አደራጀው በጸሎት ይደመድምልናል። ጌታ
ያሽ እንጸልይ። የከበርክ በዘመናት በጊዜ በሰዓት ሁሉ መካከል እየመጣ የሚገባንን ቃል የምትናገረን የክብር አምላክ በልጅ በኢየሱስ ስም እናመሰግናለን። እነሆ መንፈስ ሆይ በዚህ መካከል ስለተገኘህ አንተ ራስን ስለገለጥክ
የእግዚአብሔር ልጅ ኢየሱስ ራስን ስላስተዋወከን እንደገና አቤቱ እግዚአብሔር አምላክ ታላቅነትህ እግዚአብሔር አምላክ አባትነትህ ኃያልነትህ አሸናፊነትህ በእኛ በሕይወታችንን ጌታ ኢየሱስ እነሆ በየድሜያችንን ስላየን በልጅ በኢየሱስ ስም እናመሰግናለን። አቤቱ እግዚአብሔር አምላክ በእውነት ለመንግሥት ሥራ ካጨን አይቀር እግዚአብሔር አምላክ ቃሉን እንደሰማ ነው እንደ ኤርምያስ ረፍት የሚነሳ የማያስቀምጥ ያንተ እሳት በእኛ ልብ ውስጥ እንዲቀጣጠል የቃል እሳት እንዲቀጣጠል እግዚአብሔር አምላክ ይህን ቃል የምናስተላልፍበትን ጸጋ እንሰጠን። አቤቱ እግዚአብሔር አምላክ በእውነት ይህን ተልእኮ ፈጽመን የድል ሰዎች የአክሊል ሰዎች እንድንሆን ለሽልማት እንድንሰራ ጌታ ሆይ ከሚል ፈሰፈስ እግዚአብሔር አምላክ ሃይማኖተኝነት እንድታወጣን ሁላችን በጸጋ እግዚአብሔር አምላክ ኃይል እንድሰጠን እግዚአብሔር ብርታት እንድሰጠን ጉልበት እንድጨምርልን የጸሎት ሰዎች እንድታረገን እንጸልያለን። ኃይል በድካማችን ይገለጥ። የነ ጴጥሮስ አምላክ በዚህ ስፍራ እንደተናገርከው እንደ ኃያል እንደ ጨካኝ አድርገን እንድታወጣን ለተልኳችን ሁል ጊዜ የታጠቅን እንድንሆን የመንፈስ ቅዱስን እግዚአብሔር አምላክ ኃይልና ስልጣን እግዚአብሔር በእኛ ላይ እንዲገለጥ እግዚአብሔር በባሪያዎች ላይ የነበረ መንፈስ በእኛ ላይ እንዲሰራ እንጸልያለን። ፊት ለፊት አንተን ማየት ይሁንልን። ዳዊት እንደተናገረው ፊት ለፊት ሁል ጊዜ ያየዋለሁ እንዳለ በክርስቶስ ኢየሱስም አንተን ክብርህን እያየን ደግሞ የነገ ክብራችንን እያየን የዚህ ምድር ክብርና ዝና ንቀን አቤቱ አሻግረን እየተመለከትን ብድራታችን ትኩር ብለን እያየን ለተልእኮ እንድንዘጋጅ በጸጋ አግዘን የሰማነው ቃል ሕይወት ይሆንልን። በዚህ ስፍራ እንግዲህ የተሰጡ የጸሎት አድራዎች አሉ። የታመሙትን ፈውሳቸው። አቤቱ በነ ጴጥሮስ ላይ የነበረው የእግዚአብሔር ኃይል የእግዚአብሔር ስልጣን በእኛ ላይ ይገለጥ። የታመሙትን የሚፈውስ እግዚአብሔር ሽባውን የሚተረትር ጎባጣውን የሚያቀና ያንተ ኃይል በእኛ ላይ ይገለጥ። እግዚአብሔር አምላካችን ዛሬም በልጆች ላይ እንድሰራ በደካማ ልጆች ላይ ክብርህ እንዲንቀሳቀስ እንጸልያለን። የታመሙትን እግዚአብሔር አንተ ፈውሳቸው። ደግሞ ፕሮግራም እቅድ የተያዘውን ጌታ መንፈስ ቅዱስ እነሆ እስካሁን እናደርገው እንደነበረው ጌታ መንፈስ ቅዱስ ተደረገ ከሚባል ባለፈ ፍሬ የሚገኝበት ጌታ ኢየሱስ የአንተ መንግስት የሚሰፋበት እንዲሆን እንጸልያለን። የሚያገለግሉትን አንተ ተናገራቸው። የሚሰሙትን እግዚአብሔር ከሰማይ መልእክት እንደመጣላቸው እንዲቀበሉ በጸጋ አግዘን ይህም ፕሮግራም አንተ ራስ ምራ። በቀን 3 ጊዜ ይደረጋል። ይህም ፕሮግራም አንተ ተቆጣጠር። የሚያስተባብሩትን እግዚአብሔር ኃይል፣ ጥበብ፣ ማስተዋል ስጣቸው፣ ምሪት ስጣቸው። ስጋና ደም ለዘላለም ጸጥ ይበል። እግዚአብሔር አምላካችን እንግዲህ የመጡ የጸሎት አድራዎች በዚህ ስፍራ አንተ ከሰማይ ስማን። ሁሉ እንደ ፍቃድ ይሁን በታማኙ ልጅ በኢየሱስ ስም አሜን።
አሜን፣ አሜን፣ አሜን። እግዚአብሔር ባርክ። ወንድም አደራጀው ጸጋውን ያብዛልን። አንተንም እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር አምላክ ልመናችን ጩኸታችን ይስማ። በዚህን ጊዜ የተገኛችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። መልካም የሰንበት ቀን ውሎ ምሽት ይሁንላችሁ። ሰላም ዋለሁ።